ሁለቱም መንገዶቻችን እንግዲህ በመስመር ላይ ይገኛሉ። በተረፈ ጥያቄዎች አብዛኞቹን ቤቱን ይወክላሉ፣ አንገብጋቢ ናቸው የሚባሉ ጥያቄዎች በእኔ በኩል ተዘጋጅተዋል። ወደ መጨረሻው ላይ የቀሩ ጥያቄዎች ካሉ ባጭሩ ማቅረብ የሚቻልበት ፖሲቢሊቲ ይኖራል። እንግዲህ ሁለት አስርተ ዓመታትን ሊደፍን የተቃረበው የኢትዮጵያ ሕዝብ የነጻነትና የዴሞክራሲ ትግል በብዙ ውጣ ውረዶች የታጀበና ዛሬም ይህ ነው የሚባል አመርቂ ውጤት ሳይታይበት እያዘገመ ያለ የሕዝብ ብሶትና የለውጥ ፍላጎት ትንንቅ ነው። በተለያዩ መስኮች የደረገውና በመደረግ ላይ ያለው ትግል ለምን እመርታን አሳይቶ ውጤት ሊያመጣ አልቻለም የሚለው ጥያቄ የብዙሀን ሀቀኛ ሀገር ወዳዶችና ታጋዮችን ስሜት በእጅጉ እየኮረኮረ ያለ ጉዳይ ነው። ሆድን በጎመን ቢደልሉት ጉልበት በዳገት ይለግማል እንዲሉ ችግሮቻችንን በግልጽና በህዝብ ፊት ተወያይተን አረመናቸው እስካልተነሳን ድረስ ትግሉ በአስመሳዮችና በጠላት ቅጥረኞች ውስጣዊ ሴራ እየተጠለፈ መካን መሆኑ የማይቀር ነው። ባዶ ጉራ ቅጥፈትና የግልን ኢጎ ለመጠበቅ ሲባል የሚደረጉ ሽርክናዎች ሁሉ ለህዝባዊ ትግሉ ምንም ጠቀሜታ አይኖራቸው። አባቶቻችን ያለንም እኛ የሞትንም እኛ በማለት ድክመቶቻቸውን የጋራ በማድረግ እያረሙ በጥንካሬ ለድል የመብቃታቸውን ውርሳዊ የአበው ጥበብ በመዘንጋታችን የተነሳ እርስ በርሳችን በመጠላለፍ በፍርሃትና በግልጽነትን በመሸፈጥ እንዲሁም በአጎብዳጅነት በመነጠፍ አሸተ የተባለውን የህዝባችንን ትግል እንዲጨናገፍ አድርገናል፣ እያደረግን እንገኛለን። ቀጥተኛና ግልጽ ተጠያቂነት የሌለው አሰራር ሁሉ በሽፍንፍን ራሳቸውን ቆጥ ላይ ለሚሰቅሉ የእይታ ሰዎች መድረክ ከመሆን ባሻገር ፋይዳ ያለው ውጤት አያመጣም። ትላንት የኛ ያልናቸው አንቱ የተባሉት ሁሉ ዛሬ እንደ ጠላት የሰሩትን ስራ ሁሉ ዋጋ ቢስ ዋጋ በመንሳት አናታቸውን እየፈጠፈጥን ከትግል ሜዳ የማራቅ ወያኔያዊ ስልት ከህዝቡ የትግል ሰፈር ለአንድና ለመጨረሻ ጊዜ መወገድ አለበት እንላለን። አድርባዩና በላባዩ እንዲሁም ተነጣፊው ኃይል አሸር ባሸር በሆነበት ወሳኝ የዛሬው የትንንቅ ወቅት አጋሮቻችንን የምንይዝበት የወዳጅነት መንገድ ፍጹም ሌላ መሆን አለበት። የተጣሉ እንዲታረቁ፣ ቂም የተያያዙ ይቅር እንዲባባሉ፣ ያልተግባቡ እንዲግባቡ ወዘተ ማድረግ እንጂ አንድ ጥርስ ያላት በዘነዘና አትነቀስም እንዲሉ ቤተሰባቸውን በድለው ጊዜያቸውን ሰውተው ገንዘባቸውን አሟጠው በዚህም ይሁን በዚያ ለነጻነትና ለዲሞክራሲ በሚታገሉ ወገኖቻችን ላይ የሚዘምቱ ሁሉ አፍራሾች ናቸው እንላለን። ይህን አለ የሚሉ ሁሉ የጠላት መሳሪያዎች እንጂ አጋሮቻችን ሊሆኑ አይችሉም። እኛም በዚህ በመንፈስ በመነሳሳት በሰላምም ሆነ በትጥቅ ትግሉ ጎራ የምናያቸውን ድክመቶች በመንቀስ ለህዝባዊ ውይይት ለእርምት እንቅስቃሴ ወገኖቻችን የመጋበዝ ጥረታችን እንገፋበታለን። በትጥቁ ትግል ጎራ በአንጋፋነት ያለው የኢትዮጵያ አርበኞች ግንባርን በተመለከተ ከተለያዩ የአመራሩ አባሎቹ ጋራ የምናደርገውን ውይይት ዛሬም በመቀጠል በዛሬው ውይይታችን አቶ ልዑል ቀስቀስ የቀድሞ የቅንጅት የፓርላማ አባል የነበሩና የአርበኞችን ትግል በመቀላቀል የውጭ አካል መሪ የነበሩ እንዲሁም ለረጅም ጊዜ የዙ የአርበኞች ግንባር የፕሬስ ኃላፊ የሆኑትን አቶ ደምስ በለጠን ይዘንላችሁ ቀርበናል። ግልጽ ውይይት ለጥንካሬ ድክመትን ለማስወገድና ጓዳቢነትን ለማጎልበት ይበጃል በሚለው እምነታችን መሰረት ውይይቱን እንጀምራለን። ከሁሉ አስቀድሜ ግን አንድ ግልጽ መሆን ያለበት ጉዳይ ቢኖር መጋበዝና ማብራሪያ መስጠት አለባቸው ብለን ያመናባቸውን ሁሉ ጋብዘናል። አንዳንዶቹ ፈቃደኛ ባለመሆን፣ ሌሎቹ ረጅም ቀጠሮ በመስጠት፣ የቀሩት ደግሞ በዲፕሎማሲያዊ እሽታ ብቻ በመሸሽ መድረኩን ሊጠቀሙበት አልቻሉ። ሌሎችም የራሳቸው እይታና ግንዛቤ ሊኖራቸው እንደሚችል በመገመት ውሳኔያቸውን እናከብራለን። ነገር ግን ሌሎች ተጋባዦች ፈቃደኛ ሆነው ሲመጡ ለምን እያሉ በተለያየ ሁኔታ ችግር ሊፈጥሩ የሚሞክሩትን ግን በግልጽ ፊት ለፊት ልነግራቸው የምንፈልገው ነገር ቢኖር የሀገር ጉዳይ የጥቂቶች የጓሮ ሚስጥር አይደለምና ህዝብ እንዲያውቅ የምናደርገውን ጥረት ልታቆሙት አትችሉም። ይልቅ ራሳችሁን ከምታስገምቱ ለግልጽ ውይይት ፈቃደኛ ሆናችሁ ተገኙ። እኛ ሁል ጊዜ የተለያዩ ሀሳቦች ያላቸውን ኃይሎች ጭምር ፊት ለፊት በማገናኘት የበላ ለበላሃ ወይም ሀርድ ቶክ አይነት ውይይት ለማድረግ ፈቃደኞች ነን። በቅርቡም የኢትዮ ሚዲያው አቶ አብርሃም በላይና የኢትዮ ሪቪው አቶ ኤልያስ ክፍሌ ያደረጉትን ውይይትና ዛሬ አብረው ለመስራት መነሳታቸውን ፋና ወጊ ምስክር ነው። ስለዚህ ለውይይት የሚደፍሩ ብቃት ያላቸውና ከሀገር ጥቅም በላይ ምንም ነገር የማያስቀድሙ ኃይሎች ጋር ሀሜት፣ አሉባልታና ስም ማጥፋት ወይም የሴራ ዘመቻ ወንዝ አያሻግርም እንላቸዋለን። ይህን ካልኩኝ በኋላ በቀጥታ ወደ ዕለቱ እንግዳችን ጥያቄና መልስ አመራለሁ። አቶ ልዑል ይሰሙኛል ይመስለኛል?
እያዳመጥ ሰማለሁ።
በጣም አመሰግናለሁ። የመጀመሪያ ጥያቄ ለአቶ ልዑል ቀስቀስ ይሆናል። አቶ ልዑል እስቲ ባጭር ጊዜ እንደው ብዙ ጊዜ ሳንወስድ ማለት ነው የኢትዮጵያን አርበኞች ግንባር እንዴት እንደተቀላቀሉና ከሀገር ለምን እንደወጡ ዛሬስ በአርበኞቹ ግንባር ያሉትን የሥራ ድርሻ ቢገልጹልን።
በጣም አመሰግናለሁ። ወደ ኋላ እንግዲህ የተሰጠኝ እድል አጠርና ግልጽ በሆነ መልኩ ማስቀመጥ ፈልጋለሁ። አዎ፣ እኔ አገር ቤት ቅድም የነገርከ ነገር አለ፣ አጠር ያለ ነገር በኢትዮጵያ በአገሬ እኔ ለአገሬ ለረዥም ጊዜ በቀድሞው ሰራዊት 11 አመት ሙሉ በሰሜኑ የሀገራችን ክፍል እልህ አሰራሽ በተደረገው በመድፈኛ በ27ኛ ዘራ የደረሰ መካናይዝድ ብርጌድ 2 አመት በውርሶ 48ኛ መኮንኖች ማሰልጠኛ አካዳሚ ውትድርና የውትድርና ሙያ 5 አመት አጠቃላይ በሻምበል መሪነትና በሻለቃ ቃኝ ሻለቃ አዛዥነት በጠቅላላ ለ11 አመት አገሬን በመከላከያ ሰራዊት አገልግያለሁ። ከዛም በኋላ ሀገራችን ኢትዮጵያ ወደ አልሆነች ሁና በወያኔና በሸረኞች አማካይነት ኢትዮጵያ ሰራዊት ፈርሶ ይቅርታ ከመፍረሱ በፊት አምቦ ለመያዝ በትንቅ በነበረበት ወቅት ላይ በሁለተኛው የዳግም ማጥቃት ዘመቻ በቀጥታ ከሰሜኑ ክፍል ወደ መሀል ሀገር በመሄድ በአምቦ የመጨረሻ ውጊያ ላይ ተሳትፌ ግንቦት 13 ኮሎኔል መንግስቱ ኃይለማርያም ሀገር ጥለው ሄደዋል ሲባል 9 ራሴን በአምቦ በግንድ በረት በመቁረጥ ጎጃምና ወለጋን በሚያዋስነው ድንበር በቡሬ ወለጋ ርጌ በአገው ምድር በመተከል ፓው የቆርጨ ቋራ በረሃ ለ8 ወር በዚህ ከሱዳን ጋር በዚህ ከወያኔ ጋር ሌላውም ከአውሬው ጋር በመተናነቅ በወቅቱ የኢህአፓ ከፍተኛ አመራር የነበሩት የተቀበሉነ ደብተራው ወይም ጸጋዬ ገብረ መድኅን ይባላሉ። እድሜ ለወያኔ ዛሬ ከተለያዩ ጓደኞቻቸው ጋር ድዛቸውን አጥፏቸው ቀርቷል። እሳቸው ነበር የተቀበሉነ ከ25ኛ ኮሎኔል አረጋዊ የሚባሉ በዚህ በጎንደር ሲበተን ወደ ቋራ የገቡ ከመሰል ጓደኞቻችን ጋር ለ8 ወር በቋራ በረሃ ስንንከራተት ቆይተን መጨረሻ ላይ ሁሉም ነገር አከተመና በአመቱ ተይዤ በ8 ወር ያህል በመቀሌ እስር ቤት ቆይቼ ከመቀሌ እስር ቤት በኋላ ወደ አገሬ ወደ ቤተሰቤ ተቀላቅዬ ያ የጀመርኩትንና ሳቋርጬ የሄድኩትን ትምህርት በመጨረስ ለ3 አመት የዲፕሎማ ኮርስ ጨርሼ በማዕከላዊ ስታች ስሰራ ቆይቼ እዛም በኋላ እድሜ ለእውቁና የሕክምና ባለሙያው አባታችን ፕሮፌሰር አስራት ወልደየስ በጀመሩት የትጥቅ ትግል የሰላማዊ እልህ አስጨራሽ ትግል በዛ ውስጥ በመሰለፍ የመንግስት ስራዬን እየሰራው በሰላማዊ ትግሉ እኔ ነው ያልተባለ በሀገሬ ገጠርና ከተማ ወንዙና ሸንተረሩን በመውጣት ለቅንጅት አብቅቼ ቅንጅት ከተመሰረተ በኋላ ደግሞ የጎንደር ክፍለ ሀገር የቅንጅት ተጠሪ በመሆን ኋላም የቅንጅት ነው የህዝብ ተመራጭ የፓርላማ አባል በመሆን ከዛም በኋላ ከፓርላማ ምርጫ በኋላ በተደረገው የዘር ማጥፋት ነው የምንለው አጠቃላይ የኢትዮጵያን ድምፅ ወያኔ ባደረገው ዘረፋ ሁላችንም በመታሰር በመሰደድ በየአቅጣጫው በደረሰብን ችግር ምክንያት ሁላችንም እንደ አቅማችን ቀምሰን ወደ መጨረሻ ተመራጩ ወደ ፓርላማ ገብተናል። ወደ ፓርላማ ከገባነ በኋላ የፓርላማ ጉዳይ ያያችሁት ነው። ነገር አለሙ ግራ የሚያጋባው ነው። ስናገኘው አንድ እግራቸውን ቃልቲ አንድ እግራቸውን ፓርላማ ከአመራሩ ጋር ትሄዳላችሁ ማለት ነው፣ የእነሱ ሳይፈቱኛ ከተፈታን በኋላ ማለት ነው እየተባለ ክሱም ሲበዛ ነገሩ ሲበዛ የተቀመጥንበት ወንዙ ራሱ ወንበሩ ራሱ ህዝቡ አትጉ እያለን ነበር የገባ ነው። አትጉ ያለብን ምክንያትም ስላለው ነው። እኛም ደግሞ በወቅቱ አቅጣጫ ለመያዝ እንጂ 5 አመት ከዛው እየተሞዳሞረ ለመኖር አይደለም ፓርላማ የገባ ነው። ያም ጊዜውን እና ወቅቱን ጠብቆ የሀገሬን በረሃ በማቆራረጥ ከመሰል ጓደኞቼ ጋር የኢትዮጵያ አርበኞች ግንባር ወደሚገኝበት በረሃ ገብቻለሁ። ከገባሁ በኋላ እንግዲህ ያለው ሂደት ምን ይመስላል በሚለው የኢትዮጵያ አርበኞች ግንባር 9 ወር አብረን ከቆየነ በኋላ እኔና አቶ አሰፋ ኃይሉ ይህ በዓለም አቀፍ ዙሪያ ላይ ያሉት ኢትዮጵያውያን አሁን በፊት የዓለም አቀፍ ኮሚቴ ተብሎ ተቋቁሞ ነበር። ለተወሰነ ጊዜ ግን ተገድቧል። ነገሮች ሁሉ ግራ ወዲያ ወዲህ በሚና ባለመግባባት ከግንባሩ ጋር ያለው ግንኙነት ስለተቋረጠ
እናንተ የነበረ
እንግዲህ የተመራጆቻችሁና ወደ ውጭ ወጣችሁ የኢትዮጵያ ነዛሮች ግንባር የድጋፍ አሰባሳቢ ኮሚቴ አቀናጅታችሁ ቢያንስ አርበኛው በውጭ የሚታወቅበትን መንገድ አፈላልጉ በሚል ከኢትዮጵያ ነዛሮች ግንባር ስራ አስፈጻሚና ከአጋዥ መንግስት አንዳንድ የሚመለከታቸውን የዚህ ጉዳይ በሚመለከታቸው ሰዎች ጋር በመነጋገር እኛ ወደ ውጭ ተልከን መጥተናል። ወደ ውጭ ከመጣነ በኋላ በወጣነ በሁለት ነው በሶስት ወራችን የዓለም አቀፍ ኮሚቴን አቋቁመን እኔ በሌ መቀመንበርነት አቶ አሰፋ በዚህ ግንኙነት ሌሎችም አቶ ደምስም አሁን በዚህ ላይ ይገኛል። የፕረሳ ለአርበኛው በቂ የሆነ ሊያዋጋ የሚችል ኃይል ባንሆንም ቢያንስ ሊጠራ እንዲችልና ሁሉም ነገር የትጥቅ ትግል አለ ብሎ ፊቱን ወደዛ እንዲያዞር የበኩላችን ጥረት ስናደርግ ቆይተናል። ከዛም በኋላ ደግሞ የመጣው ምንድነው እኛ ነገሮች ሁሉ በማየት በውስጥና በውጭ ያለውን በመገምገም 10 ወር በኋላ የዛሬ አመት ሊሆን ነው እንግዲህ በሰኔ ወር በመጣን በ10 ወራችን ማለት ነው ወረቀታችን እንዳገኘ ተመልሰን ሄደን የውጭን ሪፖርት ለግንባሩ አቅርበን ከግንባሩ የሚስተካከሉ ነገሮች አሉ እነሱ እንዲስተካከሉ ምክር በመስጠትና ከተለያዩ አመራር ጋር ንግግር በማድረግ አጠቃላይ በቡድንም በግልም ያሉት ሁኔታዎች ችግሮች የውጭና የውስጥን በማስረዳት ለዚያ ለሚቀጥለው ለጥቅምት ወር ለሚካሄደው ኮንፈረንስ ሁሉም በውጭም በውስጥም ያለው አንድ ወጥ የሆነ ስራ እንዲሰራ በጋራ ጥረት እንድናደርግ ተወያይተን
አቶ ሎል አንድ ጊዜ ወደ እነዛ ጥያቄዎቹ ላይ በዝርዝር ገባበታለሁ። አሁን ለመጀመሪያ ጥያቄ ይሄን ያህል መልስ ከሰጡኝ ወደ አቶ ደምስ ልለፍና ከዛ በኋላ በተራ ወደ እርሶ መጣለሁ። ኦኬ ንጌታ። አቶ ደምስስ እንግዲህ አቶ ደምስ የእንዶ በባጭሩ በኢፒፒኤፍ ውስጥ ለረጅም ጊዜ ስሞትን የምንሰማው ነው እና እንደ ወደ ትግሉ ወደ አርበኞች ትግል ውስጥ ለመግባት የተነሳሱበት ዋናው ምክንያት ቢገልጹልን።
የአርበኞች ትግል የተቀላቀልኩበት ዋናው ምክንያት ቀደም ብሎ በዚህ በሬዲዮ አካባቢ ስራ ስለነበር ብዙዎቻችሁ እዚህና ፓልቶክ ላይ ያላችሁ ሰዎች እንደምታውቁት በንጋት ሬዲዮ ስራ ስለነበር እዛም በፊት በአምቢዳ ሬዲዮ ላይ ስራ ስለነበር የሚደርሱ ዜናዎች ነበሩ። እነዚህ ዜናዎች ደግሞ ከኢትዮጵያ አርበኞች ግንባር ይህን ፈጸመ፣ ይህን አደረገ የሚሉ ነበሩ። መጨረሻ አንዳንድ ሰዎች ወደ ግንባሩ ጋር ሄደው የመጡ ደግሞ አንዳንድ መረጃዎችን ከሰጡን በኋላ ይህ እውነት ነው ወይ ይህንን አይቶ መምጣት ያስፈልጋል ከሚል መነሻ ራሴ ተነሳሽነት ወደ ግንባሩ ሄጃለሁ። ወደ ግንባሩ ከሄድኩ በኋላ የግንባሩን የአርበኞቹ መኖር አሉ ወይም የሚለው ጥያቄ ነበር። ለምን የመጀመሪያ ጥያቄ ሁኔታቸውስ እንዴት ነው? ይህንን ለህዝብ ማቅረብ ነበረብኝ። ሄድኩኝ፣ ያንን ለህዝብ በሚገባ መልኩ አቅርብ ያለው። ከዛ እንደገና ለሁለተኛ ጊዜ የኮሚቴ ከውጭ የመጣ ኮሚቴ እና ውስጥ ያልነበረ ኮሚቴ ነበር። እነሱንም ከእነሱን ጋር በመሆን እዛ ድረስ ሄጄ የነበረውን ሁኔታ ተመልክቼ ከአመራሩ ጋር የነበረው አርበኞቹ እንደኖር ብቻ ሳይሆን አመራሩስ እንዴት አይነት ነው የሚለውን ሊገመግም የሚችልበት ሁኔታ ተፈጥሯል። ከዛ እንደገና ለሶስተኛ ጊዜ ሄድኩ በኋላ የአርበኞቹን ትግል በአባልነት ተቀላቅዬ በሌላ አቅጣጫ መስራት ወደሚቻል ደረጃ ገብቻለሁ። በአጭሩ ይሄን ይመስላል እንግዲህ አርበኞችን ትግል የተቀላቀልኩበት ሁኔታ። ግን ሌላ መስተዋል ያለበት የአርበኞቹን ትግል የተቀላቀልኩበት ዋናው በተለይ አብይ ምክንያት አድርጌ የምወስደው ከ1997 ምርጫ በኋላ በተለይ ከ2005 ማለት ነው በእኛ በፈረንጆቹ አቆጣጠር ከዛ ምርጫ በኋላ የኢትዮጵያ ሕዝብ ያሳየው አንድ ሁኔታ ነበር። እምነትም የነበረ ሁኔታ ይስተዋላል። ኢትዮጵያ ሕዝብ በምርጫ ወያኔ መርት እንደሚቻል እምነት ነበረው። ያንንም በዛ ምርጫ ላይ አሳይቷል። ራሴን የጠየቁበት ሁኔታ ነበር። ወያኔ ጠመንጃ ብቻ ነው በስልጣን ሊወርድ የሚችለው የሚለውን እምነቴን የሸረሸረበት ሁኔታ ነበር። የኢትዮጵያ ሕዝብ ያደረገው ሁኔታ ግን ምርጫ የተደረገለት የዛኑ ምሽት ላይ የወያኔ መሪ መለስ ዜናዊ አስቸኳይ ጊዜያዊ አዋጅ ከአምስት ቀን በኋላ ሐሙስ ዕለት ወንድሞቻችን ወገኖቻችን በጥይት መደብደብ ጀመረ። ከዛ እንደገና የሰኔ ጭፍጨፋ ተከተለ። ከዚህ በኋላ ወንድ ልጅ መቼም ሱሪውን አውልቆ አይቀመጥም። ይህ የተመንጃ ትግል ያለበት ሁኔታ ተከላክሎ ያንን በሚገባው መንገድ ማነጋገር ያስፈልጋሉ በሚለው እምነት አዘነበልኩ። በዚህ መሰረት ነው ወደ ግንባሩ የተቀላቀልኩ።
አቶ ልዑል አሉ?
አሎ።
ኦኬ። የሚቀጥለው ጥያቄ ለሁለታችሁም ነው። በመጀመሪያ አቶ ልዑል ይመልሱልኛል። የኢትዮጵያ አርበኞች ግንባር ትግል ለምን ህዝቡ በሚመኘውና በሚፈልገው መጠን ጠንካራ ሆኖ ሊወጣ አልቻለም? በውጭ አካሉ ላይስ በየጊዜው የሚደርሰው የአመራር ለውጥ፣ ሹመት፣ ሽረት በምን ምክንያት የተነሳ ነው?
ኦኬ። በጣም ጥሩ ጥያቄ ነው። እንግዲህ የኢትዮጵያ አርበኞች ግንባር እንደምታውቁት ከተመሰረተ 10-11 ዓመት አካባቢ የሆነው ነው እና ችግሩ እንግዲህ መሰረታዊ ችግር ነው ብለን የምንለው አርበኛው ይታገላል፣ ጠንካራ ሰራዊቶች አለው፣ ከያቅጣጫው በኢትዮጵያ ልጆች የተሰባሰቡበት ህብረት የሆነ የሰራዊት አባል ነው ያለው እና ችግሩ ምንድነው? በውጭ በተለይ በምታዩት አርበኛውን ደግፋለን፣ አርበኛውን ካለበት የትግል ሁኔታ በትክክል ለአርበኛው አገሩን ነፃ ለማውጣት በሚያደርገው ተጋድሎ ሁላችንም እንሰለፋለን፣ ተባበራለን ብለን ከተነሳን በኋላ ከመሀላችን አንዳንድ ችግሮች ይፈጠራሉ። እነዛ ችግሮች እንደገና ወደ ኋላ በመሳብ ችግሮቹን በጋራ ተወያይቶ መፍታት ሲገባ አንዱ አንዱን አባራሪ ይሆናል፣ አንዱ አንዱን ተኳሽ ይሆናል። ችግሮች ሁልጊዜ በውጭ በተለይ ውጭ ባለው በዲያስፖራው በኩል ያለው ያለ መተማመን፣ ያለ መግባባት፣ ያለ መደማመጥ እኔ በልጥ ለአገሩ ጉዳይ ሳይሆን ለግል ጥቅም በያቅጣጫው ሲሾር እናየዋለን። ይህ ሁሉ ሊሆን የቻለበት ምክንያት አንደኛው ከታችም ቢሆን የአመራር እጥረት አለ። የአመራር እጥረት ምንድን ነው? እኛም በዚህ በተላለፍንበት ወቅት ላይ አመራሩን ለማስተካከል ያደረግነው ጥረት ሁሉ ይህን በተመለከተ በውጭ ያለውን ገጽታ ኢሜጁን ለማስተካከል ነው። አመራሩ በውጭ ያለው በዲፕሎማሲ በፖለቲካ በኩል ያለው የትግል እንዲያሟላ ሁለቱን በማቀናጀት ለመስራት የሚደረገው ጥረት በመሀሉ ላይ ምንም አልተፈጠረም። ችግሮች ያው ወደኋላ እንመለስባቸዋለን። ችግሮቹ አሁንም ያብጣሉ ይፈነዳሉ በዛ ይቀጥላሉ። ስለዚህ የአመራሩ ለውጥ ከታች ከግንባሩ ጀምሮ የአመራር ለውጥ አልተደረገም። የአመራር ለውጥ ያልተደረገበት ምክንያት እንግዲህ ምክንያቶቹ እኔ ብዙ ጊዜ በዚህ በአርበኛው ዙሪያ ላይ በዚህ በላያችን ጊዜ አቶ ደምስ እንግዲህ ከአምስት ከስድስት ጊዜ ሄደዋል። እኔ አንድ አመት እንግዲህ ሁለተኛ አመቴን እያረኩ ነው ወደ ውጭ ከወጣሁ። እዛ አርበኛው ጋርም ወደ 9 ወር ቆይቻለሁ። ግን ለነገሩ አዲስ ባልሆንም አጠቃላይ መሰረታዊ የመጀመሪያውን ችግር በውል አቶ ደምስ ቢያስረዳ እና እዛም በኋላ ላለው ደግሞ እዛ ከኛ ከገባን በኋላ ያለውን ችግር በተወሰነ ደረጃ ባስረዳ የተሻለ ይሆናል።
የአርበኞች ትግል ጠንክሮ ያልወጡበት ምክንያት ዋናው እና አብይ ችግሩ የአመራር ችግር ነው። አንደኛ ወደ አመራር የሚመጡት ሰዎች ብቃት ማነስ፣ ሁለተኛ የግንባሩን አለማናገብ በአግባቡ አለመገንዘብ፣ ሶስተኛ በራዕይ ላይ ያልተመሰረተ የጌታና የሌለ ግንኙነት መፍጠር፣ ዲሞክራሲያዊ ማዕከላዊነትና ህጋዊነት አለመኖር፣ ቀደም ብሎም አቶ ሉል እንደገለጸው ብርታብርት አትራፊዎችና ነጋዴዎች ከውጭ የሚያደርጉት ጣልቃ ገብነትና ኮራፕሽን ዋና ዋና ተብሎ ሊጠቀሱ የሚችሉ ናቸው። ወደ አመራር የሚመጡት ሰዎች ብቃት ማነስ ስንል ኢትዮጵያን በተመለከተ የዓለምን የፖለቲካ ሁኔታ አለማወቅ፣ ሌላው ቀርቶ ለመማር ዝግጁ ሆኖ አለመገኘት፣ ይሄ አንዱ ችግር ነው። የግንባሩን ዓላማና ግብ በአግባቡ አለመገንዘብም ስንመለከት ደግሞ ግንባሩ የዛሬ 5 ዓመት አካባቢ እኔ ስመለከተው በራሴ ግምገማ እንደተመለከትኩት ከጋጠ ካይነት በስተቀር አላማ ማግኘት በግልጽ ያልተቀመጠ ነው። በተፈቀደ ጊዜ ይተሰያል። ይህን መልስ ለማስፈጸም ከውጭ የመጡ ሰዎች አማካኝነት ብዙ ክርክሮችን ማግኘት ማድረግ አላማ ማግኘት እንዲቀመጥ ተደርጓል። ሆኖም ግን እስካሁን ድረስ በአመራር በኩል ግንዛቤ ሳይገኝ ቆይቷል። ያላገኝበትን የቅድም ቀደም እየገለጽኩት የፖለቲካና የኢኮኖሚን የዓለምን ሁኔታ ጠንቅቆ አለማወቅ እነዚህ የመሳሰሉት እንግዲህ ባጭሩ ልንገልጻቸው የምችላቸው ብዬ አምናለሁ። ለዚህ ነው የአርበኞቹ ትግል ተጠናክሮ ሊወጣ አልቻለም።
በጣም አመሰግናለሁ አቶ ደምስ። እንግዲህ ሌሎችም ኃይሎች በዚህ ጉዳይ ላይ በሰፊው ወደፊት ብዙ ነው የምንወያይበት ነው። ሌሎችም የኤፒፒኤፍን በኤፒፒኤፍ አመራር ላይ ያሉ ሌሎች ኃይሎች ሁሉ ቀጠሮ ያዘን ነገሩ ላይ ዲስከስ እናደርግበታለን። ዋናው ግን ምንድነው ታዳሚው ባሉ ሁኔታዎች ላይ የሆነ አመለካከት እንዲኖረው ነው። ማደግ አለበት ድርጅቱ፣ መስፋፋት አለበት፣ መጠንከር አለበት። ችግሮች ላይ ነው የሚለው ጥያቄ ነው አንስተን እየተወያየን ያለ ነው። ዛሬ ከኔ ጋራ በውይይት ላይ ያሉት አቶ ልዑል ቀስቅስና አቶ ደምስ በለጠ ሁለቱም የኤፒፒኤፍ የማዕከላዊ ኮሚቴ አባሎች ናቸው። ወደሚቀጥለው ጥያቄ ሳልፍ ከዚሁ ጋር የተያያዘ ነው። በመካከላችሁ የሚነሱትን ቅራኔዎች አለዝባችሁ በአንድ መንፈስ በጥንካሬ ወንድሜ ወንድሜ እህቴ እህቴ ተባብላችሁ ሴቶች ይኖራሉ ብዬ ነው ልትንቀሳቀሱ ማትችሉበት ምክንያት ምንድነው? ለምንድነው ሁሉ ጊዜ መጠላለፉ እርስ በርስ መናቆሩን ልታሰጉዱት እስካሁን ድረስ ያልቻላችሁበት ምክንያት ምንድነው የሚለው ነው ጥያቄ ነው። አቶ ልዑል
በጣም ጥሩ ጥያቄ ነው። ለሁሉም ግልጽ የሆነ ጥያቄ ነው። አዎ ሁሉም ነገር ወይ ተሰባበሩ ወይ ተባበሩ ወይ ተሰባበሩ ነው እንግዲህ የዚህን ጥያቄ። ይሄ ጥያቄ ለሁላችንም ግራ እያጋባ ያለ ነው። አንደኛ እኛ እስካሁን በነበረ ከተቀላቀልንበት ሰዓት ጀምሮና ወደ ውጭ መተን የምናደርገው የትግል ጉዞ እኔ በበኩሌ የምንችለውን ያህል አንድ ኢትዮጵያዊ ሊያደርግ የሚችለውን ያህል እያደረግን ነው ብለን እያደረኩ ነው ብዬ አስባለሁ። ግን የተሟላ ነገር ለማድረግ ቅድም እንዳልኩህ በውጭ ያለው ችግር የቆየ ችግር ነው። አሁንም ችግሩ የምታየው ጉዳይ ነው። እኛ ይሄ ነው ገሌ ነው እንደሚያደርግ ገሌ እንደሚያደርግ ብለን በማንም ላይ ክስም ሆነ አሉባልታ የጀመረበት ወቅትም የለም። ግን በውስጣችን እናስተካክላለን። አሁንም የተወሰነ የማዕከላዊ ኮሚቴ ቢያንስ ከግማሽ በላይ የሚሆነው ለማስተካከል እየሞከረ ያለበት ነገሩ ሁሉ እዚያው ታፍኖ እዚያው አንተነህ ፈስቀዳዳዎች በመሸፈን በመተባበርና ከየት ወደ የት ነው እየተጓዝነ ያለ ነው? እውነት ለአርበኛው እየሰራን ነው ወይስ እንዴት ነው? የግል ጥቅም እያሸነፈን ነው በሚለው ዙሪያ ላይ እየተነጋገርን ያለንበትን ጉዳይ ነው። አሁን ትላንትም ዛሬም ይኸው ላይ ነው ያለ ነው። ግን አለመታደሉ ነው። በአንዳንድ አካባቢ ላይ እንደምታዩት አሁን እኔ እውነት ነው ዛሬኛ የወጣ ነው መድረክ ላይ አጠቃላይ በዛ ቦታ ላይ ያሉትን ድክመቶቻችን አቃለን ጠንካራ ጎናችን የበለጠ አጠናክረን ከሌሎችም የፖለቲካ ኃይሎች ጋር ያሰላለፍ ለውጥ በማድረግ ከነሱ ጋርም ከትብብር እስከ ቅንጅት ለማድረግ የምናደርገው ጉዞ ጠንክሮ እንዲወጣ ነው የኛ ፍላጎታችን የነበር። ግን እንዳየ ነው አይታችሁታል። ትላንትና እኛ ከመግባታችን በፊት ትላንት ወዲያ ነው የኛ የተለጠፈው የኛ ስም በቃሌ ሩም ለኢንተርቪው እንድንገባ ማታውኑ ወረቀት እየተለጠፈ የሚያሳዝነውና የሚገርመው ነገር ዛሬም ትናንትና ማታም በከረንት አፌር ሲነበብ የሰማ ነው። አቶ ገሌ ገሌ በዚህ በዚህ እንዲህ ብለው አቶ ገሌ ገሌ ተብሎ በዛ ሩም ሲነገር ስሰማ በጣም ነው የገረመን። እኛ እዛ ላይ አይደለም ትኩረታችን፣ በጋራ ለመስራት በጋራ ለመወያየት አሁን በሚቀጥለው ጉባኤ በሚቀጥለው ስብሰባ የማዕከላዊ አጠቃላይ ስብሰባ አለ። በዛ ዙሪያ ላይ ተነጋግረን ችግሮችም ካሉ ልንፈታ ነው እቅዳችን ፕላናችንም እንጂ ዛሬ ገሌን ገሌን የሚባል ነገር አንደኛ አለማወቅም አለ። የፖለቲካው ጥበብ አልገባንም። ምን እያደረግን እንዳለም አይገባንም። የማዕከላዊ ኮሚቴ ሲባል ምን ማለት እንደሆነ በጠቅላላ ጉባኤ በቦታው ተገኝተን በጠቅላላ ጉባኤ ነው ማዕከላዊ ኮሚቴ የተመረጠ። የማዕከላዊ ኮሚቴ በላይ የድጅ ጠቅላላ ጉባኤ ነው። ከጠቅላላ ጉባኤ በኋላ ማዕከላዊ ኮሚቴ ነው። ከማዕከላዊ ኮሚቴ ስራ አስፈጻሚ ነው። አንድ ወጥ የሆነ ስራ አመራሩ ሊቀመንበሩ የተመደበ ፕሮፌሰር ባህሪ በላይ በሌለበት ተመርጦ ከዚህ ከወጣነ በኋላ የለውም ስላለ በዚህ ላይ የተመረጠ ሊቀመንበርም የለም። እኔ ሊቀመንበሩኝ እንዳለው ይሄ ነው ብሎ ለማስረከብ
ለተመረጠው ለማስረከም እንኳን እስካሁን ድረስ አለው ላይ ቀረበ በአምራሩ በቁ ይቅርታ በጉባኤ የተመረጠው ሊቀመንበር የለም። የጉባኤ ሊቀመንበር እስከለለ ድረስ ማከላከል ኮሚቴ ከተበተነ በኋላ የግንባሩ መሪው ሰራዊቱ ወደ እየመጣበት ተመልሶ ከሄደ በኋላ ነገር ሁሉ ካከተመ በኋላ ሁለት ሰዎች ተመልሰው ሄደው ሊቀመንበርን ጸሐፊን ምናምን ገንዘብ ያዥም እኛው ስራ አስፈጻሚን ሶስት ሰዎች ተመድበን መጣን ብለው እኛ ከተመለስነ በኋላ አብረውን ከመጡ በኋላ ተመልሰው ሄደው ይሄ ነው የሚል ጨዋታ መጣ። እኔ በበኩሌ በዚህ ላይ በተለይ እኔና አቶ አሰፋ በዚህ ዙሪያ ላይ አይ እኛ በማዕከላዊ ኮሚቴ የምንሰራው ለአርበኛው ትላንትም ዛሬም እየሰራን ያቋረጥንበት ጊዜ የለምና አሁንም የምንሰራው ለአርበኛው እስከሆነ ድረስ በምንም ታምር የግል ጥቅም ሳያሸንፈን ከአርበኛው ጎን ተሰልፈን አሁንም እየተነጋገርን በምንፈልገው አቅጣጫ እየሰራን ያለ ነው። ግን አሁን እነዚህ ግለሰቦች ማን ሊቀመንበር እንደመረጣቸው አናቅም እኛ። በተለይ እኔ አቶ ደምሴን ጉዳይ በዛ ትንሽ እነሱ ጋር በኮሚቴ ተያቆይቷል፣ ይሄን ሊያብራራው ይችላል። እኔ ብዙ ወደዛ አልሄድም። እኔ በማዕከላዊ ኮሚቴ ተመርጬ መጥቼ በጠቅላላ ጉባኤ ተመርጬ ማንም ግለሰብ ወረቀት ጽፎ አግጃለሁ አባረሪያለሁ ማለት ይሄ ራሱ አባራሪው ወይም ደግሞ ያን የጻፈው ወንጀለኛ ነው። እሱ ራሱ አይደረግም፣ ነውር ነው። በየትኛውም የፖለቲካ ታሪክ ውስጥ እንደዚህ አይነት አሰራር አይተንም አናውቅም። ያለፍንበትን የመጣንበትን ወደኋላ መለስ ብሎ ማሰብ ያስፈልጋል። እና ይሄም ያ ምንድነው የግንዛቤ ጥረትና የሞራል ብልሽነትን የሚያመለክተው ስራችን እየሰራን ነው። አርበኛው እየሰራ ነው፣ እየታገለ እየተዋደቀ ነው። ግን አመራሩን ለማስተካከል ትላንትም ከትላንት ወዲያም እየሞከርነ እየሄድነ እየዘክርነ ያለነ ነገም ይቀጥላል፣ ትግሉ ይቀጥላል። አሁንም ማዕከላዊ ኮሚቴው አብዛኛው በዚህ ዙሪያ ላይ እኛ በምናደርገው እንቅስቃሴ ላይ ነው እየሰራ ያለ። ይሄን እያደረጉ ያሉ አራት ወይ አምስት ሰዎች ናቸው እንጂ አርበኛውማ ድሮም ከውጭ ገንዘብ አግኝቶ አያውቅም። እኛ ሞክረናል፣ አስሞ የተሞከረ የምንችለው ሁላ ሞክረናል። ያም በየ አይደለም አግኝቶ አያውቅም። ገንዘብ ይወጣል ይላል ባየር ላይ ይቀራል፣ ይወጣል ባየር ላይ ይቀራል።
ኦኬ፣ በጣም አመሰግናለሁ። ይሄንን ጥያቄ ለአቶ ደምስ ነው የማቀርበው። እንግዲህ ዋናው ጥያቄው አንኳር አቶ ደምስ ሰምተውኝ ከሆነ በጥንካሬና በቅን ኢትዮጵያዊ መንፈስ ወንድሜ ወንድሜ ተባብላችሁ ልትንቀሳቀሱ ያልቻላችሁበት ምክንያት ምንድን ነው?
የግንባሩ ዓላማ ኢትዮጵያን ከዘረኛው አገዛዝ ነጻ ማውጣትና ሁሉም ተከባብረው የሚኖርባት ዲሞክራሲ ስርዓት የተላበሰች ኢትዮጵያን መመስረት ነው። ከዚህ መሰረታዊ ዓላማ መነሳ ነው ያሉት። ከዚህ መሰረታዊ ዓላማ ስንነሳ እያንዳንዱ በትግል ውስጥ ያለ ሰው በየትኛውም አቅጣጫ ይምጣ ትግሉ ከዚህ መሰረታዊ ሀሳብ ላይ ይነሳል። ይሁንና ከውጭ ከሚሄዱት መሀል ወደ ግንባሩ አሁንም ግንባሩ ላይ ብቻ ነው ማተኮር የምፈልገው። ከሚሄዱት መሀል ቀደም ብዬ የገለጽኩትን በእውነተኛነት ከላይ የጠቀስኩትን መርህ እውን ለማድረግ ታጥቀው የተነሱ ሰዎች አሉ። እነዚህም ባሉበት ሁኔታ ደግሞ የግል ክብርና ዝናቸውን በግንባሩ አማካኝነት እየገነቡ የሚሽም አሉ። ሌሎቹ ደግሞ ግንባሩን በኪሳቸው ይዘው ለወደፊት ስልጣናቸው ሊያመቻቹት የሚቋምጡም አሉ። ግንባሩን ምክንያት በማድረግም የገንዘብ ዞታቸውን ወይም ጥማታቸውን ለማርካት ታጥቀው የተነሱም አሉ። እዚህ ላይ ሳልጠቅስ የማላልፋቸው ሁለት ነገሮች አሉ። ይህንን መሰረት በማድረግ ጉባኤ ያልመረጣቸው ሰዎች አሁን የግንባሩ አመራር ተብሎ በ17 ከተመረጡት ሰዎች ጉባኤ ያልመረጣቸው ሰዎች የገቡበት ሁኔታም አለ። በኋላ የምመለስበት ጉዳይ አለች ላይ ግን ይህንን የገንዘብ ተጥፎታቸውን ማስማታቸው ለማርካት ታጥቀው የተነሱ ሰዎች አሉ ከሚለው ላይ አንድ ምሳሌ ብሰጣችሁ ለሁላችሁም ግልጽ ይሆናል። ይኸው ምንድን ነው? ከግንባሩ አካባቢ ለብዙ አመታት የቆየ አንድ ግለሰብ አሁን ተመልሶ ወደ አውሮፓ ይወጣ ከሚኖርበት ሀገር ውስጥ ከስዊዘርላንድ የስዊዝመንግስት በጀት አስፈቅዷል። ይህ በጀት የአፍሪካ ወጣቶችን በስፖርት የማሰልጠን በጀት ነው እና ለአፍሪካ ወጣቶች የስፖርት ማሰልጠኛ በጀት ተሰጥቶት ከአፍሪካ እነ ኡጋንዳ አካባቢ ሌሎችም ሀገሮች ውስጥ የሄደ መመልከት ከጨመረ በኋላ ይህ ግለሰብ ያነጣጠረውና በአማርኛም በቋንቋውም በምድሩም በባህሉም ሊግባቡት የሚችሉት የኤርትራ ወጣቶች መሆናቸውን በመገንዘብ ወደ ኤርትራ ይገባል። ኤርትራ ሲገባ የግንባሩ ለግንባሩ እንደሚሰራ አድርጎ ግንባሩን ለመርዳት እንደመጣ አድርጎ የሚፈልገውን በጎን ይሰራል። በሌላ መልኩ ደግሞ የኤርትራ ወጣቶችን እየሰበሰበ ጧጧት ሩጫ ያሯሩጣል። የስድስት ወር አንድ ጊዜ የምትመጣ ወዳጅ አለችው፣ ነጭ ወዳጅ። እዛ ሀገር ትመጣና ፎቶግራፍ አንስታ ካሜራ አንስታ እዛ ላቋቋሙት ፈንድ ለፈረንጆቹ ለማሳየት ይዛ ትሄዳለች። ይህ ግለሰብ ከግንባሩ ጋር በሰራበት ጊዜ ሁሉ አንዲት ግንባሩ ኢንች እንድትንቀሳቀስ ያደረገው አንድም አስተዋጽኦ አልነበረም። በሌላ መልኩ ግን የገንዘብ ፍላጎቱን በዚህ አይነት ግንባሩን ግን የተጠቀመበት ኤርትራ ውስጥ ለመቀመጥ ከለላ አድርጎ ነበር። እንዲህ አይነት የገንዘብ ጥማታቸውን ሊወጡ የሚችሉ ሊወጡበት የሚወጡ ፍላጎት ያላቸው ሰዎች አሉ እዛ አካባቢ። ከእነዚህ መሰረታዊ ሀሳቦች ስንነሳ አለመግባባቱ በእነዚህ መሰረቶች ላይ ይቆማል። አብሮ ለመስራት አለመቻሉ የሚመጣው ብዙ ጊዜ ይህ የምናቀር ወንድም ወንድም የምትለው እና ያቀረብከው ነገር ሊመጣ የማይችልበት ምክንያት ሁሉም የየራሱን ዓላማ በግራ ኪሱ ውስጥ ጨብጦ ይዞ እንዲኖር የሚገባው እና ይህ ሁኔታ ስራ በሚሰራበት ጊዜ በተለያየ መልክ ይገለጻል። እና እንዲህ አይነት ሁኔታዎች ናቸው ያሉ። ስለዚህ ከዚህ ሁኔታ ነው ነገሮችን መረዳት የሚቻለው። መናቆሩን የበዛውና እንዲህ አንዳንድ ሁኔታዎችን ለማየት የሚቻልበት አቶ ሎል ቅድም ያነሳው አንድ ነገር አለ። በተለይ ይህንን አሁን አስራ ሰባቱ ኮሚቴዎች የአስራ ሰባቱ የማዕከላዊ ኮሚቴ አባላት እንዴት እንደተመረቱ በኋላ የሚመጣበት ጉዳይ ይሆናል እና ምርጫው ከዛስ በኋላ ሹመቱ የሚል ሁኔታዎች አሉ። እነዚህ እንትንን ስንመለከት ነው ነገሮች በአግባቡ ሊረዳን የሚችለው እና መናቆሩና ተግባቱ አለመስራቱ እንዳልከው ኮረጆ ከእነዚህ አምስት መሰረታዊ ሀሳቦች ይነሳል። አንደኛ በእውነተኝነት ላይ የጠቀሱት ከላይ የተከለም ለማድረግ ተቀብሎ የተነሱ ሰዎች አሉ። ሁለተኛው የግል ክብርና ዝናቸውን በግንባር አማካኝ ሊገለጡ የሚሻሉ ግንባሩን በኪሳቸው ይዘው ለወደፊት ስልጣናቸውን ሊያመቻቸው የሚቋምጡ ሶስተኛ ቡድን ናቸው። ግንባሩን ምክንያት በማድረግ ግን ደብተታቸውን ወይም ጥማታቸውን ቀደም ብዬ እንደገለጽኩት የስዊዘርላንድ ግለሰብ ለማርካት ታጥቀው የተነሱ ሰዎች አሉ። እንግዲህ አምስተኛው የግንባሩ ተወካዮች የተባሉ በአሜሪካ ኮንግረስ እና እዚሁ ህኘታቸውን እኮ በደንብ አድርገው ይገልጹልናል እኮ ውስጥና በሌሎች በአሜሪካን ኮንግረስ ውስጥና በሌሎች ዓለም አቀፍ ድርጅቶች ውስጥ የግንባሩ ተወካዮች የኢትዮጵያ ተወካዮች እየተባሉ ወዲያውጅ ለማለት የሚፈልጉ እንደዚህ አይነት ሁኔታዎች ብለዋል። ከእነዚህ መሰረታዊ ሁኔታዎች ላይ ይነሳል። ይህ በግልጽ ነው የምናገር እኔ ሙያ እንዳዜትነት ነገሮችን ጭቅ በመነሳት ማስረዳት የምችልበት መረጭ የማቀርብባቸውን ነገሮች ናቸው ምነግ አለበለዚያ ግን ምን ይሆናል ተራ ወሬ ነው የሚሆነው። ግን እነዚህን ነገሮች በአጠቃላይ ባለፉት አምስት አመታት በነበርኩባቸው ጊዜ ያስተዋልኳቸውና ያየኋቸው ናቸው።
ኦኬ፣ አቶ ደምስ በጣም እናመሰግናለን። ብዙ በዲያስፖራ ያለው ኃይል ባይተዋር ሆኖ እናንተን የውጭ ተመልካች ሆኗል እንዳይረዳ በየጊዜው የሚደረጉ መናቆሮች፣ መሰዳደቦች፣ የሹም ሽረቱ ብዛት፣ በየጊዜው የሚደራረጉ ልውጦች፣ እነዚህ ሁሉ ነገሮች ማነቆ ሆነዋል። ይህን ነገር ቆርጠ ማውጣት አለብን ነው ዋና አላማችን። እኛ ይሄ ነው ድልድይ ለመሆን ነው እንጂ ጎጂ ሁኔታዎች እንዲፈጠሩ አይደለም። ሁላችሁም ከማንኛችንም በበለጠ ለዚህ ለድርጅት ብዙ ነገር ከፍላችኋል። ስለዚህ እንደ ባዶ ዕቃ ዛሬ እናንተ፣ ነገ ደግሞ ሌሎች፣ ተነጎዳ ደግሞ ሌሎች እየተበተኑ ትግሉ ባዶ የሆነ የህዝብ ተስፋ እንዲመለምን አንፈልግም ከሀገር ጥቅም አንጻር። ይሄንን ነው ሁላችሁም በዚህ ደረጃ ላይ የምታምኑበት ነው። ከኛ የበለጠም ለዚህ ነገር መስዋዕትነት የከፈላችሁበት መሆኑን በማመን ነው። ችግሩን ግን መቀረፍና መውጣት አለበት። አይነኬ ነው ተብሎ ይሄን ነገር እየሸፋፈኑ በስም አንድ ነው መከፋፈል አትፍጠሩ ምናምን እያሉ የውሸት የስድብ ማዕት እያወረዱ በየቦታው ህብረተሰቡን የሚያወናብዱ ኃይሎች እንዳሉ በተገቢ እናውቃለን። እነዚህ ሁሉ ደግሞ ከእናንተ ጋር አብረው የሚሰሩ ሰዎች ናቸው። እነሱ የኮለኮሏቸውም ሰዎች እንደሆነ በሚገባ እናውቃለን። እዛ ውስጥ መግባት አልፈልግም። ብዙ ሰዎች የሚያውቁ ይኖራሉ። እኔ አሁን ወደ አቶ ሉል ቀስቀስ እንመለሳለን። አቶ ሉል ቀስቀስ የድርጅቱ የውጪ መሪ ሆነ በቆዩበት ጊዜ ምንድን ነበር ትልቁ ችግር ያጋጠመው? ኢትዮጵያውንም አንድ ለማድረግ ያልቻላችሁበት ምክንያት ምን ነበር? እንደውም ብዙ የድርጅቱ ገንዘባቸውን ግዚያቸውን ሲሰው የነበሩ ኃይሎች በየጊዜው የጣሉ እንደወጡ እናውቃለን። የራሳችን ጓደኞች ሁሉ በዛው ውስጥ የነበሩበት ሁኔታዎች ነው ያሉት።
ትክክል ነው። እንግዲህ እኔ ከጀመርኩበት ጊዜና ሰዓት ጀምሮ ቢያንስ በአንድ አመት 6 ወር 7 ወር ያላነሰ በዚህ ዙሪያ ላይ ስናደራጅና ስናደራጅና ስናቀናጅ ቆይተናል። ይሄ ችግር ምንድነው? በውጭኛ ስንመጣ ምንም ነገር አልነበረም። እንዳየነው በውጭ አኛ በፊት የነበረው ተከፋፍለው ከሁለት ከሶስት ነገሩ ሁሉ ርግፍ አድርገው ተጠውት ሁላቸውም ወደየ ቤታቸው ይገቡበት ወቅት ነበር። ከዛም በኋላ እኛ ምንድነው የተነካካ ነገር ነው የገባነበት። ዝም ብሎ አልጋ ባልጋ አይደለም። ያንን ለማስታረቅ ለማገናኘት እኛ ገለልተኞች ነን። እኛ መጣጣችን ትንሽ ለየት ያለ ነው። እኛ ከውስጥ ከውጭ ደን አይደለም። እኛ ተወክለን የመጣ ነው። በዛው በአገር ቤት በዛው እንዳል እንደወረደን ያለነ ሀገራችን ገና ወዝ ምኑ ነገር እዛው ነው ያለ። ስለዚህ ችግሩን አይተናል። ከአርበኛው ጋር ቆይተናል። አርበኛው አይተነዋል። በእነሱ በገቡበት እነሱ የበሉት እነሱ የጡት ጠጥተናል። ስለዚህ አሁን በኢትዮጵያ መላክ የጋራ ውይይት አድርገን በጋራ መንቀሳቀስ መቻል አለብን ብለን ሞከርን። የተወሰኑ ኃይሎች ትክክል ናቸው በሚል አብረው ከኛ ጋር መራመድ ጀመሩ። የተወሰኑት ደግሞ አይ እነገሌ ካሉማ አንገባም፣ እነገሌ ካሉ እነገሌ። አሁን ችግሩ ምንድነው? ገሌ ከዛ ድርጅት ካለን ያልገባም ነው። አሁን የግል አጀንዳውን ነው እዛ ላይ የሚናገር ማለት ነው። የግሉ የግል የግል ጉዳይ ነው። የኢትዮጵያ ጉዳይ ነው እዛ የሚያነጋግረን። የግል ጉዳይ የግል ነው። ስለዚህ ዋናው ችግሩ የተፈጠረብን እኛ እነገሌ ከዛ ቦታ ካሉ እነገሌ አንገባም፣ ያኛው ኃይል ደግሞ እነገሌ ከመጡን ይለቃለሁ። እኛ የመንታና ጠንጋላ ሞተሽ እንደተባለው ከመሀል ላይ ሆነን ነው እንግዲህ ያን ያህል መስዋዕት ስንከፍል ነበር። ያሙኖ በሚቻለው ሁሉ ሞክረናል፣ ግን ሞክረናል፣ አገናኝተናል። እንግዲህ አይታችኋል፣ የሰማችሁትም ያያችሁም አላችሁ፣ የነበራችሁም ካላችሁ ያው እየተከታተላችሁ ነው። በየከረንት አፌሩ እንግዲህ በዓለም ሚዲያ ላይ ብዙ መግለጫዎችን ሰጥተናል። ሌሎችም እንዲህ ጠንካራ ጠንካራ አባላት አብረው የተሰለፉበት ወቅት ነበር። ግን አንድ ሆኖ ለመሄድ አንደኛ ምንድን ነው እኛ ተወክለን ከመጣነ በኋላ እዛ ከታች ችግር አለ፣ ሄዶ ወረቀት ይዞ የሚመጣበት ጉዳይ አለ። እኔ መሪ ነኝ ማለት ጉዳይ አለ። ሁሉም ወብሳይት 11 10 7 8 ወብሳይት የሌለው የለም በኢፒቴፍ። ችግሩ ታዲያ የት ላይ እንደሆነ እኛ ግራ ገባን። አንደኛ እኛ አገልግሎ አዲስ ለኢትዮጵያ ጋሮች ግንባር በውጭ ላለው ጉዳይ አዲሶች ነን እና ይሄን የተቀባባ ኃይል ለማገናኘትና የተነካካውን እንደገና እርቅ ሰላም ለመፍጠር ብዙ ችግር ነው የገጠመን። ምን አንደኛ የሚረዳን በወቅቱ አልነበረም። ሁሉም እናንተ ገሌን እዚህ ጋር ካስገባችሁት የኢትዮጵያ ጋሮች ግንባር ገና አይፈልግም። ምንም የሌሉ ሰዎች እንዳሉ አድርገው እኛን ትንሽ ሲያነታርኩን ቆይተዋል። የሚገርመውና የሚያሳዝነው ግን እንደዛ እያደረጉ ከሰባት ከስምንት የፖለቲካ ልጅ እየገቡ እየወጡ እየተባረሩ እየገቡ እየወጡ እኛ ጋር ቆይተው አሁንም ደግሞ ይገርማል እኛ እንዳንሰራ አንዱን እንዳንር ከመሀል አሁንም ገብተው እየመጠበጡ ያሉ አሉ። በጣም የሚገርሙ የሚያሳዝኑ አሉ። ስለዚህ እኛ የገጠመን ችግር አሁን መጀመሪያ ያስቀመጥኩልህ ነው። ግን እኛ ሞክረናል፣ ለመፍታት ሞክረናል። ግን በአመራሩ በኩል ቁርጥ ያለ መመሪያና ህግ ደንብ ወጥቶ በዚህኛው ኃይል ትመራለህ፣ ከዚህ ውጭ የኢፒፒኤፍ አባል አይደለህም ተብሎ ቁርጥ ያለ ነገር መግለጫ አይሰጥም፣ ከሰጡም አያውቅም። ለአርበኛው ለቅድም እንዳስቀመጥኩት ሙሉ ትጥቁን ሊያንቀሳቅስ በሚችለው መልኩ ድጋፉን እንዲያገኝ ግን አላደረግንም። ግን በሩን ከፍተናል፣ አሳይተናል። የተጣሉትን አስታርቀናል። የተወሰኑ የራቁትም ርቀዋል። እዛም ከፖለቲካው መድረክም እየሸሹ እንደገና ለነገሩ ነገሩን ፈትፍተው ድሮ ፊት ከስር ጀምረው የሚያውቁ ግለሰቦች አንዳንድ ነገሮችን ይነግሩን ነበር። እኛም ያው ምንጭስ እንግዲህ ያንም ያንም ለማስማማት እንጂ የአንደኛው ወገን ላለመሆን ከሁሉም ጎራ ላይ ከሁሉ መሀል ላይ ቆመን ነበር እኛም ስናንቀሳቅስ የነበረው እና ችግራችን የነበረው ግራና ቀይ እኛ በፊት የነበረው ኃይል ግራና ቀይ ሆኖ ሲታኮስ ስለነበር እኛም ከመሀል ላይ ሆነን እንደ ሳምቡሳ መደፍጠር ጀመርን። እዛም ከታችም ቅድም እንደጠቆምኩት እርግጥ ያለ አንድ ድርጅታዊ መመሪያ ጠንከር ያለ አመራር ወጥቶ መስጠት እስካልቻለ አልቻለም። አሁንም የዛ ችግር ነው። አሁን ይገርማል የተበተነው ወረቀት የግንባሩ አመራር ነው ደውያለሁ፣ ሊቀመንበሩ ራሱ አያውቅም። እስከዚህ ድረስ ነው
እሺ በጣም አመሰግናለሁ አቶ ሉል። አላቶ ደምስ እንትኑ ሰጣለሁ ግን እዚሁ ላይ አቶ ደምስ ለረጅም ጊዜ ቆዩ መሆኑንም ስለማቅ አብረው አንድ ጥያቄ እንዲመልሱልኝ ይፈልጋለሁ። ለመሆኑ ድርጅቱ የውስጥ መተዳደሪያ ደንብ አለ ወይ? ይሄንንም እስቲ ምክንያቱም ስርዓት አብሮ ያለመኖር ጥያቄ ስለማይ ምናልባት ለብዙዎቹ ችግሮች አንደኛው የውስጥ መተዳደሪያ ደንብ የሌላችሁ ሆኖ በዘፈቀደ ይመራ ይሆን ይሆናል የሚል ጥያቄ ስለተነሳብኝ ነው። እስቲ አብረው ይመልሱት በዚህን ጉዳይ።
አዎ ድርጅቱ እንደ ግንባር የውስጥ መመሪያ አለው። ግን በውጭ ኮሚቴ በኩል እዚህ ውጭ ማዕከላዊ ኮሚቴ እንድታውቁት 35 የአገር ውስጥ እዚህ አሉ ነው 17 ደግሞ በውጭ ያሉ አባላትን ያካትታል። ይህ በሆነበት ሁኔታ ይህን ማዕከላዊ ኮሚቴ ምንጊዜ እንዲመርጠው የሚችለው ጠቅላላ ጉባኤው ወይም ሰራዊቱ ነው። ባለፈው ጉባኤ ላይ ሰራዊቱ ነው ይህ 35 የውጭና 17 የውስጥ እንዲመረጡ ያደረገው። በነገራችን ላይ እንደ አንዱ ከአንዱ ጋር እየተያያዘ ስለመጣ ነው እንጂ እነዚህ ከውጭ የመጡት ከውጭ የተፈደሙት 17 ሰዎች የራሳቸውን የመተዳደሪያ ደንብ ማውጣት ነበረባቸው። አሁን ግንባሩ የመተዳደሪያ ደንብ አለው ብያለሁ፣ ግን እዚህኛው ላይ ሲመጣ ውጭ አሉ ከውጭ ሁኔታ ጋር የሚሰራበት ሁኔታ ስላለ ራሱ መተዳደሪያ ደንብ ሊኖረው ይገባል እና በዛ መተዳደሪያ ደንብ መሰረት ልንሰራ ይገባል የሚል ነው። አንዱ ከፍተኛና ትልቁ ልዩነታችንን የተፈጠረው በዚህ ምክንያት ነው። ምንድን ማለት ነው? ከጉባኤ በኋላ ዛሬ 5 ወር ነው ያለው። ስለዚህ በአምስት ወር ጊዜ ውስጥ የመተዳደሪያ ደንብ ሊወጣ አልቻለም። በተለይ መተዳደሪያ ደንብን በተመለከተ በአቶ ስለሺ በዶክተር ካድርና ከዚያም በኋላ በአቶ ዘውዳለም እንዲታይ ተደርጎ ሊቀመንበርና ጸሐፊነት ተሾሞ የመጡት ሰዎች ወይንም በሌላ መልኩ ለሊቀመንበርነትና ለጸሐፊነት እዚ አካባቢ ላሉ ሰዎች $10,000 ከፍለው የመጡት ሰዎች ሹመኞች ነው የምላቸው ከቀረበላቸው 2 ወራት አልፏል። በዚህ 2 ወር ጊዜ ውስጥ ይህንን እንድንወያይበትና መተዳደሪያ ደንቡ እንዲወጣ አልፈለጉም። መተዳደሪያ ደንብ ከወጣ የእነሱ የአሻሻም ሁኔታ በዚህ ላይ ይቀመጥና ስልጣናችን ይነካል ከሚልሞት አንደኛው፣ ሁለተኛው ደግሞ ሹመኞች እንጂ ተመራጮች ባለመሆናቸው ከዛ ተሰጠን የሚሉትን ምናምን እየቆጣረ የወረወሩ የሚያስፈጽሟቸው አንዳንድ ሊያስፈጽሟቸው የሚፈልጉት ነገር አለ። ከዛ ላይ የተመቻቸው ለግንባሩ እናቀርቡበት ለውጭ ኮሚቴ እናቀርቡበት ሁኔታ አለ። በዚህ አይነት መስራት የለብንም የሚለው ነው ልዩነታችን አንዱ የፈጠረው። ስለዚህ የመተዳደሪያ ደንብ የውጭ 17 ኮሚቴ ይኸው 5 ወር ሆኗል። የመተዳደሪያ ደንቡ በእነዚህ ቅድም በጠቀስኳቸው ሰዎች ታይቶና ተገምግሞ ለእነሱ እንዲቀርብ ተደርጓል። እንድንወያይበት እንኳ ሳይፈልጉ ይሄ 2 ወር በእጃቸው ውስጥ ይገኛል። እና እነዚህ ሁኔታዎች ናቸው ያለመተዳደሪያ ደንብ እንድንሰራ የሚያደርጉና ችግሮቹ ሊፈጥሩ ይቻሉ። በራሳቸው ስጋት አላቸው። ዋና ጸሐፊውና ሊቀመንበሩ በራሳቸው ስጋት አላቸው። ለምን ቅድም አቶ ልዑል ለመጥቀስ የሞከረው ነገር አለ። 17 ሰዎች ተመርጠን ከዛ ውስጥ በጉባኤው ተወስኖ ጉባኤ ውስጥ በአመራር ውስጥ ስንገባ ከአስራ ሰባታችን በግሩፕ በተለያየ ቡድን የሄዱ ሰዎች ነበሩ። ምክንያቱም ግንባሩን ከተለያየ አቅጣጫ ሊደግፉ የሚችሉና ከተለያየ አቅጣጫ ከዚህ በፊት ከግንባሩ ጋር ግንኙነት አላቸው የተባሉትን በአንድ አቅጣጫ ለማትረት ለማስቀመጥ ጉባኤው ጥረት አድርጓል። በዚህ መካከል እንግዲህ እዚህ ላይ ግልጽ ሆኖ መቀመጥ አለበት። እውነቱን ማወቅ መቻል አለባቸው ወገኖች። ምንድነው ቅድም አንድ ሰው ኢንፎርሜሽን መረጃ ሀይል ነው ሲል ሰምቻለሁ። ትክክል ነው። በማናውቅበት ሁኔታ ላይ ነው ነገሮችን በፈለጉት አቅጣጫ ሰዎች ሊመሩት የሚችሉት። እኔ ከመቸኮር ብዙ ጊዜ እቆጠባለሁ። ለ4-5 ዓመታት እነዚህ አንዳንድ ሁኔታዎችን እየተመለከትኩ ቆያለሁበት ሁኔታ ነገሮች ከዛሬ ነገ ይሻሻላሉ ወይም በተሻለ ሁኔታ ሊመጡ ይችላሉ የሚል እምነት ነበረኝ። አሁንም እምነት አለኝ። የሚሻሻሉበት ሁኔታም አለ። እየተሰሩ ያሉ ሁኔታዎችም አሉ። ስር ነቀል የሆነ ለውጥ ያስፈልጋል። ይህም ስር ነቀል የሆነ ለውጥ ለማምጣት ከፍተኛ ጥረት ለማምጣት ጥረት አድርገናል። በእኛ ዘጠኝ ቡድኖች ዘጠኝ ሰዎች ያቀፈ አንድ ኮሚቴ የራሱን ፓርቲ መስርቶ ጉባኤ ላይ ሄደ። ፓርቲ መስርቶ ተዋጊዎቹን የራሱ ተዋጊዎች ለማድረግ ፕሮፖዛል ሁሉ አቅርቦ ነበር። ይህንን ቅድም አቶ ሮን ለመግለጽ እንደሞከረው የሚመራው በአቶ ማሪ በዶክተር ማሪ በላይ ነበር። ዶክተር ማሪ በላይ ይህንን ነገር አስይዘው አስጨብጠው ከላኳቸው በኋላ እነዚህ ዘጠኝ ሰዎች እዛ ሲደርሱ የፓርቲውን ፕሮፖዛል ያቀርባሉ። የፓርቲው ፕሮፖዛል ተቀባይነት ያጣል። በአግንባሩ በአቅራቢዎቹ በዚህ በጣም ይበሳጫሉ። በዚህ ምክንያት ትንሽ እቅፍ ይሉና በእኛ በኩል ደግሞ የቀረበው ምንድን ነበር? አሁን 17ቱ እንዲጨመሩ እና ከውጭም ከውስጥም ያለ አመራር እንዲፈጠር ባደረግነው ጥረት መሰረት 17ቱ እንዲመረጡ ሆኗል። በመሰረቱ እዛ ጉባኤ ላይ የተደረጉ ነገሮች ሁሉ በእኛ በኩል የቀረቡ ፕሮፖዛል ናቸው። በእኛ ቻፕተሮች የተዘጋጁ በሰሜን አሜሪካ፣ በአውሮፓ፣ በካናዳ የሚገኙ የተለያዩ ቻፕተሮች መክረውበት ለግንባሩ ያቀረብነው ሁኔታ ነው። ከእነዚህም ውስጥ የኛ ያቀረብነው ፕሮፖዛል ተቀባይነት አግኝቷል። እነዚህ ፓርቲውን የመሰረቱ የሄዱት ሰዎች ግን በዘጠኝ ስለነበሩና እዛ ላይም ደግሞ በሙሉ ከውጭ ምጣኔውን መርጠውም ስለነበር ከዘጠኙ ሰዎች አጋጣሚ በፕሬዚደንታችሁን ወይም ሊቀመንበራችሁን ምረጡ ለውጭው ሲባል ያው በድምፅ እንበለጣለን። ዘጠኙ ስለነበሩ እና የዶክተር መሀሪ ይመረጣል። ሌላው እንግዲህ እዚህ ከመጣን በኋላ በምርጫ የሚከናወን ሁኔታ ይሆናል የሚል ግንባሩ ጉባኤው ከወሰነ በኋላ እዚህ ተለያይተን ሁላችንም ወደመጣንበት እንመለሳለን። አንድ ሳምንት በማይሞላ ጊዜ ውስጥ ከዘጠኙ ቡድን ዘጠኙ ሰዎች ይዘው የሄዱት ሰዎች ከእነሱ ውስጥ ከሌላው የማዕከላዊ ኮሚቴ አባላት ጋር ሳይመካከሩ ሁለቱ ተነስተው ይሄዳሉ። ኮሎኔል ጌትነት ልበልና አቶ ጥላሁን ከኒውዮርክ ተነስተው ይሄዳሉ። እነዚህ ሰዎች ለእኛ የነገሩን ምንም ነገር የለም። ምንም የሄዱበትን ምክንያት አልገለጹልንም። በዚህ ላይ በኋላ እንደሰማነው ዶክተር መሀሪ የለም እኔ የሰጧቸው መመሪያ ተከትላችሁ በዛ መሰረት ካልሰራችሁ እኔ በፕሬዚደንትነት አልቀጥልም እንዳላቸው ሰማን። ከዚህ በኋላ እንግዲህ በኋላ ከተመለሱ በኋላ ነው የሰማነው። እዛ ደርሰው ወደ 10,000 ብር የሚሆን ገንዘብ ለሰዎች ከሰጡ በኋላ ሹመት ይዘውልን መጣል። በሹመቱ እኔ ከስራዬ ጋር የተያያዘ ስለሆነ ምንም ቅሬታ አልነበረኝም። ግን ትክክል አይደለም። በዛሬ ዘመን ላይ ተቀምጠን ሹመት የምንቀበልበት ምክንያት ምንም የለም። በመጀመሪያ ደረጃ ይሄንን ሹመት አንቀበልም ብለው ከወጡት ውስጥ አቶ ሉን ቀርቅስና አቶ አቶፋ ሹመት አንቀበልም በምርጫ መሆን አለበት ብለው ከተከራከሩት ሰዎች አንዱ ናቸው። ሁኔታዎች በዚህ ሁኔታ መስራት ሲገባቸው ሹመቱን አንብተው አርከፈከፉልን ለእያንዳንዳቸው። ከዚህ በኋላ እንግዲህ የሹመሞች ስራውን መስራት የሚችሉት ከሾማቸው ግለሰብ ወይም አካባቢ የተሾሙበትን ነገር እያመጡ መጫን ነው። እነዚህ ነገሮች ናቸው ችግር ውስጥ የከተቱን። ስለዚህ መተዳደሪያ ደንቡ አንዱ ምክንያት ነው። ለመተዳደሪያ ደንብ አውጥተን ዲሞክራሲያዊ ማዕከላዊ መርህ ባደረገ መስሎ የሚለውን ጥያቄ ሊለያየ ይችላል። ይህ ባልሆነበት ሁኔታ የሚፈልጉትን ሹመት $10,000 አውስተው ክፍለው ይህንን ነግረውናል። ደግሞ ይንገራቸው በዚህ ስለ $10,000 የሆነውን ነገር እኛ ሳንመክር እንዳልኳቸው ሳይነግሩን ተነስተው ከሄዱ በኋላ ይህንን ገንዘብ ሰጥተው ከመጡ በኋላ እያንዳንዳችንን $500 እንድከፍሉ ተብለናል። እንዴት ባላመንኩበት ባልመከርኩበት እንዴት አድርጌ $500 እንከፍለው? እና ይሄ ለምን ይሆናል? በመጀመሪያ ደረጃ ከዚህ በፊት ከነበሩ ልምዶች በተለያየ አቅጣጫ ከነበሩ ልምዶች ለግንባሩ ህብረተሰቡ የሚያዋጣ ግንበት እየጠፋ ችግር ተፈጥሯል። የተበላበት ሁኔታም አለ። አሁን ምርጫ ውስጥ ያልተካተተ ከግንባሩ ያልተመረጠ ግለሰብ እዛው ወደ ማዕከላዊ ኮሚቴ ውስጥ የሰፈራቸው የቦታቸው ሰው ስለሆነ አምጥተው አስገብተው ጓደኛቸው ስለሆነ አንጥቶ አስገብተው በዛ እጅ አንድ ነጋዴ $20,000 የሰጠው ገንዘብ አለ። እዛ ገና ያላወራረዱ ከግንባሩ ጋር ገንዘብ አለ። እንደዚህ የሆነ ሌሎች እዛው አባሎች ያሉ ሰዎች ለግንባሩ ያላወራረዱት ከአገኙት ገንዘብ ላይ ወይም ከሰበሰቡት ገንዘብ ላይ የተወሰነ ሰጥተው የተወሰነ ኪሳቸው ያደረጉ ሰዎች ባላወራረዱበት ሁኔታ እንደገና ሌላ ገንዘብ መውጣት የለበትም። ስለዚህ ገንዘብሽ በህግ የተመረጠ መተዳደሪያ ግን በህግ የተመረጠ ከዛ በኋላ ገንዘብ ያዥ የሚያስፈልገውን ገንዘብ ሁለተኛው ነገር በትክክል ወጥቶ ህብረተሰቡም አውቁት እነዚህ ሰዎች እንደዚህ አይነት ሁኔታ ሊቆጠቡ ይገባል። ስልጣን የሚሄዱ ገንዘብ እየከፈሉ መግዛት የለባቸውም። በምርጫ መደረግ ባለበት በዛሬ ዘመንነት በዲሞክራሲያዊ ሀገሮች በአውሮፓም በአሜሪካም ተቀምጠን ዲሞክራሲ እንዴት እንደሚሰራ እያየን ባለንበት ሁኔታ እኔ ሹመኛ መሆን አልፈልግም ወይም በሹመኝነት የመጡ ሰዎችን ልቀበል አልፈልግም ብለው ቅድሚያ እነ ልዑል ወጥተዋል። እኛም እንደዚሁ እነዚህን ነገሮች ለማስታመምና ከመተዳደሪያ ደንቡ መጥበቅ በኋላ የእነሱንም ሁኔታ አምጥተን ልንነጋገርበት ጥረት እያደረግን ያለ ታስሮ ቀርቷል። ይሄ ነው ዋናው ችግራችን። መተዳደሪያ ደንቡን በተመለከተ ይህን ይመስላል እና በውሳኔ አሰጣጣቸው እንዲሁም ከግንባሩ መጣ እያሉ ልችሉብን የሚገድሉት ሁሉ እየተነተንና ስልትናል። የማስረጋት ብቻ እንዳይመስላችሁ፣ መናገር ብቻ እንዳይመስላችሁ፣ ለግንባሩ በጽሁፍ ሪፖርታችን ያገበናል። የፍትህ ኮሚቴ ተብሎ ክመት ከተሰጠው አንድ ግለሰብነት እንዳለ ይህን ነገር አቅርቦ እንዲመለከተው አድርገናል። ይህንን ካደረግን በኋላ ቅድማት ወንዶ የሚለው ታግደዋል የሚደረገ ጻፉ እኛ ሊያግዱን አይችሉም ሊያባረሩን አይችሉም። ምልአተ ጉባኤውን የመረጥን ሰራዊቱን የመረጥን በዚህ ላይ ከግማሽ በላይ የሚሆነው በዚህ ሁኔታ ላይ አቋም ይዞ ከኛ ጋር እየሰራ ነው ያለው። አንድ ቻፕተር እንኳ ማደራጀት ያልቻሉ ሰዎች በቻፕተር ደረጃ ማደራጀት ያልቻሉ ሰዎች ከላይ በሹመኞች ተሹሞ እየመጡ አንዳንድ ሁኔታዎችን በማዕከላችን ሊፈጥሩ ይሞክራል። ይሄ ግልጽ አንድና አንድ ነው። ህብረተሰቡ ሊያውቀው ይገባል። ሌሎችም ነገሮች አሉ። በጊዜ ከሁኔታ ጋር አንዳንድ በዚህ ሁኔታ ላይ ብቻ ጊዜ እንዳይሆን ውስጥ በጊዜና በሁኔታ በቀጣይነት እንድታውቁት የምናደርጋቸው ሁኔታዎች አሉ እና በቻፕተሮቹም በዚህ ላይ እየመከሩበት ሁኔታ አለ። እነሱ የሚያስፈልገውን እርምጃ በቅርቡ በካናዳም በአውሮፓም በሰሜን አሜሪካም ያሉ ቻፕተሮች ተወያይተን ብዙ ከምንኛ ጋር ተወያይተውበታል። ይህንን ደግሞ በቅርቡ እንድታውቁት እናደርጋለን። አመሰግናለሁ።
በሁለተኛው መደበኛ ጉባኤ ከመደረጉ በፊት ከድርጅቱ የፖለቲካ ክፍል ኃላፊ ከአቶ ልዑል ማነው ኑር ጀባ ቴንክ ዩ ነጌታ ከኑር ጀባ ጋራ ኢንተርቪው አድርጌ ነበረ እና ኑር ጀባ የነገሩኝ ነገር ምን ነበረ? ከሁለተኛው መደበኛ ስብሰባ በኋላ ውስጣዊ ያለው የድርጅቱ ድክመቶች ሁሉ ተወግደው በአንድ ነገር በአንድ አቅጣጫ እንዲሄድ ይደረጋል ነበር ያሉት። ከዛ በኋላ እንደውም እንደባሰ ነው ያየው እንትን ያልኩት። ለመሆኑ አሁን ግራ የሚገባው ነገር ምንድን ነው? መደበኛ ጉባኤ ሲባል የድርጅቱ ጉባኤ ማለት ትልቁ አካል ነው። ትልቁ አካል መርጦ ያስቀመጠውን ኃይል ማንኛውም ኃይል በቀላጤ ወይም በመሳሰሉት ነገር ማስወገድ የሚቻል አይመስለኝም። ይሄ ተራ የሆነ አሰራር ይመስለኛል። እንደነዚህ አይነት ነገሮች ይመስሉኛል በአብዛኛው ሽኩቻዎቻችሁንም እያመጡት የመጡትና የህጋዊነት በውጩ አካል ላይ ነው። አሁንም ልብ አድርጉ፣ በውጩ አካል ያለው ህጋዊ አሰራር ኮሚትመንት የጎደለ ይመስለኛል እንደማየው ከሆነ። በእርግጥ ብዙ የምናውቃቸው ወሳኝ የሆኑ ሰዎች አሉ፣ ብዙ ጥረት ያደረጉ ድርጅቱን ያስተዋወቁ ከመጀመሪያው ጀምሮ ያሉ ኃይሎች አሉ። አቶ ልዑል፣ የኔ ጥያቄ አቶ ደምሰ ነው የሚመለከታል። አሁን ያሉትን ችግሮች አስወግዳችሁ በአንድ ላይ ለመስራት የማያስችላችሁ ሁኔታ አለ ወይ? በግልጽ እንዲነግሩኝ ነው የምፈልገው። ወይስ የሚቻልበት ሁኔታ ካለ በዛ ደረጃ ላይ ተጽዕኖ መደረግ አለበት፣ የህዝቡም ፕሬዠራይዝ አድርጎ በዛ ደረጃ ላይ እንደገና አንድ ጠንካራ የውጭ አካል ምናልባት እድሉንም አግኝተን እንደው በእናንተ በኩልም መገናኘት የምንችል ከሆነ ሀገር ቤት ያለውን አመራርም አግኝተን ይህን ችግር ተወግዶ እንደው በለየለት መልኩ ሁሉም የሚሰራውን አውቆ ህብረተሰቡን ከጎኑ ሊያሰልፍበት የሚችል እንደው ራዕይ ወይም ህልም ይኖራችኋል አለ ብላችሁ ታምናላችሁ? አቶ ልዑል ይቀጥሉ።
ለኔ ነው አቶ ደምስል ሰምቼ ነው።
አይ
እንግዲህ ያው መደጋገሙ እንዳይሆን ነው እንጂ እኛ ምን ጊዜም አሁንም መነሳት ያለብን አንድ ሁነን እንድንሰራ ነው። እኔ አሁንም ቅድም ተናግሬያለሁ፣ ገሌ ከበደ አበበ ብዬ አለሙ ገብረማርያም ብዬ የምናገረው ማነሳው ሰውም የለኝም፣ አላነሳም። ለምን እንዳልከው የሰው ልጅ በዓለማችን ላይ በፖለቲካ ዙሪያ ላይ ጠላት ሆኖ የኖረ የለም፣ ወዳጅ ሆኖ የኖረ የለም። ግን የሚያሳዝነው እሱ አይደለም። አሁን እኮ አንድ ሆኖ ለመስራት አይደለም ችግሩ፣ በአጭር ጊዜ ወደ እዚህ ወደ ትግሉ ዓለም ይገቡና ወይም ደግሞ ትናንትና በዛ ቦታ ላይ ምንም ነገር የለም አያስፈልግም፣ አርበኛ የሚባልም የለም፣ አርበኛው ራሱ አርበኛ የሚባል የለም ውሸት ነው፣ በዛ ሻዕቢያ ምናምን ሲሉ የነበሩ ሰዎች አሁን በደቂቃ ውስጥ የተቀይረው በቀጥታ በዛ ትግል ላይ አለ እያለ እውነቱን በግልጽ ማስቀመጥ የሚፈልገው ነጥብ በሚፈልገው የትግል አቅጣጫ ውጤት ባይመጣም ለትግሉ ሌላ አማራጭ አለመኖሩን ተረድተን አስረግጠን እየተናገርን አላምን ብለው የነበሩት አሁን ግን መርህ ይከበር፣ ደንቡ ይከበር፣ ህጉ ይከበር ባለሳ ነው ላይ እነሱ ራሳቸው ያንን ህግ ጥሰው አሁን እያደረጉ ያሉት ይሄ ወረቀት መበተን ከምን የመነጨ ይመስላል? አንድነቱ እንዲፈለግማ ወደ ዙሪያ ነው ነበር ችግር አለ። ችግር ካለ እስኪን ጠይቃቸው በምን ምክንያት ነው? እኛ እስካሁን ብዙ እናነጋግረናል፣ እነሱም እናነጋግራቸው። ይሄ የመናናቅ እኔ አውቅልሃለሁ ነው እኔ አውቅልሃለሁ የመናናቅ እኔ ብቻ ነኝ አዋቂ ከኔ በላይ ላሳር ነው የምንለው ነው። እያንዳንዱ ለዚች ሀገር እናንተ እዚህ ግብ ውስጥ ታችሁ ያላችሁ ሁሉ ለሀገራችሁ ስትሉ ሰዓታችሁን ጊዜያችሁን መስዋዕት እያደረጋችሁ ያላችሁ ይሄ ሁሉ በኢትዮጵያ ዙሪያ ላይ እያደረ ያለ ነው ሁሉም እኔ እንደምገምተው። እና ስለዚህ ሁላችንም ለዚህ ቁርጠኝነቱን አሳይተን የምንጓዝበት መንገድ እያፈላለግን ባለንበት ላይ ሌሎች በሞራል ቢስነት አንቀደም የጠቆምከዋል አቶ ኮረጆ አናት አናታቸው ብቅ ብቅ የሚሉት አናት አናታቸው እየተመቱ ከፖለቲካው መድረክ እንዲሸሹ ስንት የኢትዮጵያ የኢትዮጵያ አለኝታ የሚሉ ሰዎች ነው ከፖለቲካው ዓለም ራሳቸውን እያገለሉ በርቀት ተመልካቸው ነው። እንደዚህ አይነት ነው እንደዚህ አይነት ልፍስፍስ የሆነ አሰራር የተልፈሰፈሰ እንትን እየተጠቀምን ነው ሁላችንም እየሸሹ ያሉ። የኛ መሸሸት አይደለም አሁን ሸሽተንም አይደለም አለን ግን እንድንሸሽ ዳር እንድንቆም እየተደረገ ያለው ያ ሁሉ መስዋዕትነት ያ ሁሉ የተካሄደ ውጣውረድ በከንቱ ሜዳ ላይ እንዲቀር እየተደረገ ነው። ችግሩ ከዛ ነው የመነጨው እንጂ አለመግባባቱ አይደለም። አለመግባባቱ ማግባባ ምን ነገር አለ? አገር ሳይኖርስ ስልጣን የት አለ ነገርና ነው አገር ሳይኖርስ ስልጣን ፈልጌ ነው? ግን ይሄን ለማድረግ ቅንነቱ የጎደላቸው ግለሰቦች አሉ። ቅንነት የሚባል የለም ውጪ ደብልጩ ነው ስራቸው። ስለዚህ እኛ አሁንም አርበኛው ይሄ የውጪ ብዙም ቦታ አስጡት ለነገሩ ምናልባት እያንዳንዳችን ስናስበው በውጭ እርዳታ ቦታ ሆኖ ኢትዮጵያ ነጻ ትወጣም ግን ቢያንስ አንድ ኃይል ተሰባስበን አንድ የሆነው ለውጤት የሚያበቃ ነው ስራ እንድንሰራ ነው እንጂ ምንም ይሁን ምንም ኢትዮጵያ ነጻ የሚያወጣት ኢትዮጵያ ያለው ሰው ነው። ውጭነን ኢትዮጵያ ነጻ እናወጣትም በዚህ ማመን አለብን። ለዛ ነው እዛ ትጥቅ ትግል እየተካሄደ ያለ ያንን ትጥቅ ትግል ሁላችንም በሞራል በብቃት በማቴሪያል በማንኛውም ነገር እንረዳ የምንለው። እና አሁን እነሱ ጋር ያለን ክፍፍልም አይደለም ጭቅጭቅም አይደለም ስርዓትና ደንብ አክብሩ ህግ አክብሩ ነው። የህግ አለመፈራችሁ ምክንያት በቀላጢ ወረቀት ደብዳቤ ጽፈህ በአንድ የሆነ ሚዲያ ላይ አንብቡልን ስልኩ ከያጣጫው ድወላው ምን ያልተደረገ ነው አንብቡልን እባካችሁ እኒ ሰው ሳይገቡ እንዲያውም ተደውሎ ከያጣጫው እነሱ ከመድረክ መውጣታችሁ በፊት እኛን አስገቡን እነሱን አታስገቧቸው የተባለበትም አለ። ይሄ ከምን የመነጨ ነው? ምንድን ተፈልጎ ነው? እና ይሄ ነው ሁላችንም የኢትዮጵያን ጉዳይ ትተን ወደ ግለሰብ ሁልጊዜ ፎከስ እንድናደርግ ያደረገን ያለ እና የማያግባባ ምንም ነገር የለም። በቅንነት መስራት ከተቻለ በቅንነት አሁን የጎደለን ቅንነቱ ነው ቅንነቱ ነው። እና እንግዲህ ማስተካከል የሚችለው ይሄን አሁን የሚቀጥል የድርጅቱ ስብሰባ አለ፣ የማዕከላዊ ስብሰባ አለ፣ በውጭ 17 አለ፣ ከሰራዊቱ 35 አለ፣ 52ቱ ማዕከላዊ ኮሚቴ ተሰብስቦ የሚያስተካክልበት መንገድ እየጠቆምን ነው፣ እየተናገርን ነው፣ እያቀረብን ነው። የውጭ ስራችን እየሰራን ነው። ሁላችንም ተጠናክረን እየሰራን ያለበት ሁኔታ ነው። የማይፈታ ነገር የለም። ቅድም ደም ስል የሞከረው 17 ማዕከላዊ ኮሚቴ ወደ ውጭ መጥቶ ሊቀመንበሩን እንዲመርጥ ነው የተባለው። በሊቀመንበሩ ሰብሳቢነት 17ቱ የስራ ድድ ተደርጎ ከዛም ስራ ተሰብሳቢ ይመደባል። ከዛ በኋላ ሁሉም እያንዳንዱን የራሱን አባል በያለበት በማደራጀትና በመመልመል ቅድም እንዳሉ ቻፕተሮችን በየአቅጣጫ የተቋቋሙማለ የተቋቋሙት ነዛው በማጠናከር በመሪነት እንዲንቀሳቀስ ነበር። አቶ መሀሪ በላይ ሊቀመንበሩ የነበር አቶ መሀሪ በላይ ከየት እንደገባ ምን እንዳደረግ በምን እንደ ስላላወቅን አሁን የተመረጠ ስለሌለ ምንም መሪ የለም በአሁኑ ሰዓት።
ኦኬ፣ በየግል ነው የሚገናኙት። ጥሩ። ሌሎች ደግሞ እኔ የድርጅቱ ተወካዮች ናቸው የተባሉ ሰዎች ስላሉ እነሱን ደግሞ በሚቀጥለው ጊዜ ይዤላችሁ ቀርባለሁኝ። አክቹዋሊ ይህን በተመለከተ ማለቴ ነው።
ቆይ አንድ ማሰብ የሚሰጥ ነገር አለ። የድርጅቱ ተወካይማ ማት ነው፣ የአርበኛ ተወካይማ ማት ነው። አሁን እኔ ልነግር የምፈልገው ዋናው ማስመር ያለብን ህግ ለሌሎችም ትምህርት እንዲሆን በጉባኤ የተመረጠው ሊቀመንበር ገብቶ ያስረዳናል፣ መጥቶ ይሰበስበናል፣ ይጠራናል። ስንጠብቅ ምንም ነገር የለም እኔ ነኝ የምመራህ ብሎ የነገረን ሰው ነው በቴሌፎን ያየ ነው። ስለዚህ የድርጅቱ መሪ ነን የሚልማ ማት ነው። ስለዚህ እንደዚህ አይነት ሳይሆን ከድርጅቱ በቀጥታ ከታች
እናንተ አረጋግጣችሁ ከግንባሩ ሊቀመንበር ለለችም ከማከላዊ ኮሚቴም እንዲሁ ጥያቄውን በሚገባ አቀርባችሁ ሊሆን የሚገባው ለድረክ ላይ ያወጣችሁ ለአሁንም ለንትድክ ለጭቅጭቅ አይደለም። እኛውን ጭቅጭቅ ንትርክ አይደለም። እውነታው ሪያሊቲው ይሄው ለማስቀመጥ አንድ ውሸት የለም እዚህ የምናገረው። እውነቴን ነው ያየሁት ለማለት የምዋሸው ምን ሊጨመር ምን ሊቀነስልኝ? ያሁኑ ጋራሽን ተወርጄ የመጣሁት እኔ ለዋሽ ካልዋሉበት ላውል አይደለም። ካልዋሉበት ካልዋለበት እያዋሉ ነው ያለ ግን እዚህ ቁጭ ሲጠብቁ ነው የነበሩ ሰዎች ናቸው እኛን እያዋሉ ያለ። እኛ ግን ማንንም አንነካም ነገም ዛሬም ይኸው ቃላችን ነው። ስለዚህ እንደፈለገ ዝም ብሎ እየወጣ መዘርጠት እና መፈልጋለን። ሆን ብላችሁ የሚዲያ ሰዎች የምታቀርቡት ስም ማወቅ አለባችሁ። አርበኛው በትክክል በአመራሩ ከአመራሩ ማን ነው ብላችሁ ማወቅ ያስፈልጋል። ነገ ተነስቶ እኔ ትላንት ማት ነው አታውቁትም። ይሄን ለመጠቆም ነው። ይቅርታ አመሰግናለሁ።
ኦኬ አቶ ደምስ በዚህ ባለው ላይ በአቶ ዶል ባሉት ላይ የሚጨምሩት ሀሳብ ካለ ወይም ሌላ ሀሳብ ካለዎት?
እሺ አቶ ልዑል በራሱ ሁኔታ ያስቀምጠው በትክክል አለ። ምክንያቱም ከዶክተር መሀሪ በላይ በኋላ ከግንባሩ የተወሰኑ ጉባኤ የሚወሰነው ዶክተር መሀሪ በላይ ነበር። ዶክተር መሀሪ በላይን ከወሰነ በኋላ ዶክተር መሀሪ በላይ ቅድም በገለጽኩት ምክንያት መሳተፍ ባለመቻላቸው እና የፓርቲያቸው የወጥኖት የነበረ ፓርቲ ይመስለኛል በራሳቸው ይህን ቢመልሱበት መልካም ነው፣ ወይም ከእሳቸው ጋር የነበሩት ሰዎች ቢመልሱት መልካም ነው። እና ከዛ በኋላ ልዑል የተቀበለው የአመራር ሁኔታም የለም ያየውም ሁኔታ የለም። ስለዚህ በልዑል በኩል የተሰጠው በሱ አስተያየት ትክክል ነው። በተረፈ ግን ምን ተደርጓል? እነዚህ ሁለት ሰዎች ቅድም ተብየዋል፣ ሁለት ሰዎች ከሄዱ በኋላ ተሹሞ መጥተዋል። ተሹመን መጥተናል ብለውም ነግረውናል። ከዛ በኋላ እኛ እየሰራን የነበረው የእነዚህን ሰዎች ሹመት መቀበል ሳይሆን ለጊዜ መተዳደሪያ ደንቡ እስከሚወጣ ድረስ ለጊዜው እንዲሰሩ ተብሎ በሊቀመንበርነት ኮሎኔል ጌትነት ይበል በጸሐፊው ውስጥ ደግሞ የአቶ ጥላሁን ከኒውዮርክ ተመጠው ማለትም ከመድበን መጥተናል ብለው ተሹሞ መጥተው እነዚህ ሰዎች እስካሁን እየሰበሰበን ቆይተዋል። ዋናው ነገር እነዚህ ሰዎች በምርጫ ያልተመረጡ እስከሆኑ ድረስ መተዳደሪያ ደንቡ ሲመጣ የምንወስደውን ከ17 ኮሚቴን ብለው ልንወስደው የሚገባ ሁኔታ አለ ብለን በዚህ መልክ እየሰራን ያለ ነው። ከዚህ እንግዲህ እነዚህ ችግሮች የተፈጠሩት ከእነሱ ጋር እየሰራን ያለንበት ጊዜ ነው እና ሹመኞቹ ሁለቱ ናቸው።
ወደ ሌላ ብዙ ያስኳቸው ጥያቄዎች ነበሩ። ወደ እነዛ ውስጥ መግባቱ አስፈላጊ አልመሰለኝም። አሁን ሳስበው አንድ ጥያቄ እስቲ ሁለታችሁም እንደው እንደ መጨረሻ እንደ ማጣቀሻ ጥያቄ አድርጌ ላቀርበው የምፈልገው ምንድነው መውጫው መንገዱ ከዚህ ችግር ውስጥ መውጫ መንገዱ ምንድነው?
እሺ ምንድነው በትክክል አስቀምጦታል አቶ ልዑል። እውነት ነው ጤንነት እስካለ ድረስ ሌሎች ፍላጎቶች እስከሌሉ ድረስ አብሮ ለመስራት የማይቻልበት ምንም መንገድ የለም። ግን ከጤንነትና ከአብሮ ከመስራት ካሉ ፍላጎቶች በተጨማሪ ከነዚህ ፍላጎቶች እንደተጠበቀ ሆኖ መተዳደሪያ ደንቡ ህጉን በትክክል እናስፈጽም የምንችልበት የጋራ ሰነድ ያስፈልገናል። የጋራ ሰነድ በሌለበት ሁኔታ የቡድኖች የጓደኛሞች ሰዎች ፍላጎቶች ናቸውን ሊገፉ የሚችሉት። የጋራ ሰነድ እስካለ ድረስ ግን ሁላችንም ሊያስማማን ስለሚችል በዛ ሰነድ ላይ ተመስተን ስራችንን መስራት እንችላለን። አሁንም እኛ ቅድም በፊት የምንጠይቀው ጥያቄ ይሄ መተዳደሪያ ደንብ ለምን ታፈነ? እባካችሁ መተዳደሪያ ደንቡን አውጡና እንነጋገርበት። የየራሳችን የተሰጠን ኃላፊነትንና መብታችን እንወቅበት፣ ስራ ይሰራበት። ይሄ ነው ትልቁ ጥያቄ። ይሄንም ተቀብለው መተዳደሪያ ደንቡን አውጥተው እስከሄዱ ድረስ በግል እኮ እኔ እውነቴን ነው የምነግራችሁ ኮሮጆ፣ እዚህ ላይ እንድታቅሉ የምፈልገው ነገር አለ። አንዳቸውንም ከዚህ በፊት በምንም እዚህ በኮሚቴ ውስጥ ካሉ ሰዎች አንዳቸውንም በምንም መንገድ አይቻቸውን ማላቃቸው ሰዎች ናቸው። ያገናኘን የዚህ ግንባር ጉዳይ ሁላችንም ተካክፍናችን እግዚአብሔር በወሰነልን መንገዶች የምንኖር ሰዎች ነው። ይህ እስከሆነ ድረስ ለሀገራችን ለዚህ ግንባር እንሰራለን ብለን ስንመጣ ደግሞ የጋራ ሰነድ ያስፈልገናል። መተዳደሪያ ደንቡ ሊወጣ ይገባል። ያ መተዳደሪያ ደንብ እስከሌለ ድረስ ግን የቡድኖች ሁኔታ ይገፋል። ህጋዊነትን ትግል የሚደረግበት ምክንያት ወንድ የሰው ልጅ እኮ የሰው ልጅ በህግ መተዳደር መቻል አለበት። የተጻፈ ህግ ሊኖረው ይገባል። ጽሁፍ በሌለው ህብረተሰብ ውስጥ ደግሞ ህብረተሰቡ እየተቀበለ ህግ አለው። ሌላው ቀርቶ በእንስሳቱ ዓለም ጭምር መተዳደሪያ ደንብ አላቸው። ያልተጻፈ ራሳቸው የሚያውቁት በዛ መተዳደሪያ ደንብ መሰረት ነው የሚሄደው። እኛ ጩኸታችን እዚህ ለአምስት ወር ድረስ እባካቸው መተዳደሪያ ደንቡ እንነጋገርበት ነው። መተዳደሪያ ደንቡ ካወጣ ሹመታቸው ይነሳል። ያ ሹመት ከተነሳ ደግሞ የእነሱ የሚፈልጉት መንገድ አይሄድም ማለት ነው። ስለዚህ እዛ ላይ ነው ችግሩ ያለው። ይህን ሹመት ተው፣ በዚህ ላይ እኛ እንመርጣቸው። እኛ እኮ ልንመርጣቸው እንችላለን እነዚህ ሰዎች በዛ ቦታ ላይ ውጭጭ ብለው መተርሳቸው ልክሶ በዚህ እድሜያቸው ቁጭ ከሚለበት እኛ ልንመርጣቸው እንችላለን። ተግባራቸውን ሁኔታቸውን አይተን በዚህም መሰረት ላይ ነው ተመስተን እስቲ ይሁን ከመተዳደሪያ ደንቡ እስከወጣን ለመሄድ ነው። ስለዚህ መተዳደሪያ ደንቡ እስከወጣ ድረስ እኛ ችግር የለን ማሮን መስራት። አመሰግናለሁ።
ኦኬ፣ በጣም አመሰግናለሁ አቶ ደምስ። የተጠራቀመ ለዘመናት የተጠራቀመ ለአመታት የተጠራቀመ ችግር እንደሆነ ይገባኛል። በአንድ ቀን ውይይት የምንፈታውም ችግሮች አይደሉም። ነገር ግን በአጠቃላይ ግንዛቤ ያገኘንባቸው ነገሮች እንዳሉ ነው የሚታየኝ። ዋናው ግልጽ የሆነ የድርጅቱ መመሪያ የውጭ በውጭ አካል በኩል አሁንም ልብ አድርጉልኝ፣ የምንናገረው ውጭ ያለውን አካል ነው። ኤፒፒኤፍን፣ ተዋጊውን፣ ሀገር ቤት ያለውን ኃይል አይደለም። እና እዚህ ላይ ግልጽ ሆኖ እንዲቀመጥ ያስፈልጋል ግንዛቤያችሁ። እና በውጭ ድጋፍ ሰጪ ነው ተብሎ የተቋቋመው ኃይል ያለበትን ድክመት ነው እየተወያየን ያለ ነው። እና ለብዙ ጊዜ ይሄ ቶፒክ እንዲነሳም የማይፈልጉ ኃይሎች በብዛት አሉ። ብዙዎቹን በግራም በቀኝም መዝነን አይተን ያየነው ጉዳይ ምንድን ነው? እዛው የኮሚቴ አባል የሆኑ ሰዎች ናቸው። የተወሰኑ ሰዎችን እያሰባሰቡ የራሳቸውን ግሩፕ እየፈጠሩ ውዥንብር እየነዙ ችግሩ እንዲቀረፍ የማይፈልጉ ኃይሎች እንዳሉ ነው። አንድ በውስጡ ሁለተኛ፣ አቶ ልውል አቶ ደምስም እንዳስቀመጡት ቅንነት የመጥፋቱ ችግር፣ ግልጽ መመሪያ አለመኖሩ ችግሮች፣ እነዚህ ሁሉ ሌሎችም ነገሮች ይደማመራሉ። በአጠቃላይ በየጊዜው በቀላጤ ተባረሩም የሚባሉት ራሳቸውም በቃ ተሰላችተው የወጡም ኃይሎች የምናያቸው ሰዎች በግራም በቀኝም ያሉት ለድርጅቱ ትልቅ አስተዋጽኦ ያደረጉ ሰዎች ናቸው። በእውነት ለመናገር ከሆነ ትልቅ አስተዋጽኦ ያደረጉ ሰዎች ናቸው። ማን ነው ታዲያ ጥይት በእግራቸው በሰውነታቸው ላይ ተሸክመው የሚሄዱ የኤፒፒኤፍን አመራር ላይ የነበሩ ሰዎች ከእነሱ ጋር ተነጋግረው እርቅ መፍጠር የማይችሉ ካልተቻለ ከማን ጋር ነው ታዲያ እርቅ መፍጠር የሚቻለው? እኔ በፍጹም ሊገባኝ የማይችለው ነገር ይሄ ነው። ሁሉም ጸረ ወያኔንን ይላል። ጸረ ወያኔነቱን ለሀገር በሀገር በዛች በኢትዮጵያ ስም ይማላል፣ ብዙ ነገሮች ይባላል። አጠገብ ካለው ወንድሙ ጋር ግን አብረው ቀን ከሌት ደፋ ቀና ከሚሉ ኃይሎች ጋር ግን ችግራቸው ማስወገድ የማይቻልበት ምክንያት ምንድን ነው የሚለው ጥያቄ ነው። መፍትሄ ስላልሰጠን ለረጅም ጊዜ ይህን ጥያቄ ስናነሳው ከወያኔ ጀምሮ ያልተለጠፈብን ስም የለም። ይህን የሚያደርጉ እነማን መሆናቸው እናውቃለን። ነገ ተነጎዳ የነገዋ ፀሐይ ስትወጣ ደግሞ ፍንትቡ ብሎ ሲወጣ ሁሉም ማን መሆኑን እርቃኑን የሚቆምበት ጊዜ አለ። የኢትዮጵያ አርበኞች ግንባር ሀገር ቤት እየተዋጉ ላሉ አርበኞቻችን የዲያስፖራው አካል ሊደርስላቸው ይገባል። ማአት ሊረዳ የሚፈልግ ኃይል አለ። በእውቀቱ፣ በገንዘቡ፣ በማንኛውም ነገር አለ። ያልተነካ ኃይል አለ፣ እናውቀዋለን። ይህንን ኃይል ማስተባበር ይቻላል የሚል ግምት አለ። ዛሬ ሀገር ቤት ያለው ሰላማዊ ትግል እየተዳከመ እየተመታ የመጣበት ጊዜ፣ ውስጥ ያለው ኃይል የሚሸሽበት ቀዳዳ እየፈለገ ያለበት ጊዜ ነው። ይሄ ሜዳ ማዘጋጀት ያስፈልጋል። በቃ ከሁሉም በላይ እናት ሀገር ይሄን ብሎ ሊነሳ የሚችል ኃይል መኖር አለበት ነው ጥያቄያችን። በምንም መልኩ ሊውገረገር አይችልም። እና ወገኖቼ እናንተንም ዛሬ ጠራችን አክብራችሁ መጣችሁ ያላችሁን ችግር ስላካፈላችሁልን እግዚአብሔር ያክብርልን። የመጨረሻ እኔ ከመደምደም መደወደምደም ከመሄደ በፊት አቶ ሉልም አቶ ደምስም ማስተላለፍ የምትፈልጉት መልእክት ካለ አንድ ለዲያስፖራው ህዝብ ሁለት ለራሳችሁ ለጓዶቻችሁ እና በአጠቃላይ ለድርጅቱም አመራር ማስተላለፍ የምትፈልጉት ሌላ መልእክት ካለ እድሉ ሰጣለሁ። አቶ ሉል ይቀጥሉ።
በጣም አመሰግናለሁ ኮረጆ፣ ይሄን ፕሮግራም አዘጋጅተህ ሁሉ ጊዜና ገንዘብ መስዋዕት አድርገህ ይሄን ለማድረግና እኛንም ለመከታተል በዚህ ለምትገኙ ወንድሞቻችንና አቶቻችን ለሁሉም ቢሆን ምናልባት አስተያየት እየሰጣችሁ ለጥሩ ነገር ብላችሁ ምናልባት የተለያየ ነገሮች ኖራሉ እኒያ እንዳሉ ሆኖ ለሁላችሁም እኛም የከበረ ሰላምታ እያቀረብነ የከበረ ክብር እያቀረብነ እኛም ከእንግዲህ እያያችሁ ነው የትግሉ ሁኔታ። ሁላችንም የምታዩት ጉዳይ ለእናንተ ድብቅ አይደለም፣ ድብቅ አጀንዳ አይደለም። ይኸው ሁሉም በያቅጣጫው ቢጫጩ አሁን ዞሮ ዞሮ የኢትዮጵያ ጉዳይ ስለሆነ ይሄ አርበኛ አገሩ ላይ እየተዋደቀ ያለበት ጉዳይ ነው። እኛም አንጠቁም ማለት የማንፈልገው ለማስተካከል አርበኛው በኤርትራ በኩል ያሉ ጠንካሮች የቀድሞው የአየር ኃይል አባላት የነበሩ ምሳንድነት ኮሎኔል ታደሰ ሙሉ ነው ያሉትንም ለማ ወደዛ እንዲቀላቀሉ ያላደረግነው ጥረት የለም። አሁንም ጥረታችን እየቀጠልን ነው። ወንድሞቻችን እንሄዳለን። ከሻሄ ያለፈ ያደርግንላቸው ነገር የለም። እንደነን ያ ሰዎችም ቢሆን ሁሉም ወደዛ እጁን እየዘረጋ እንዲረዳቸውና እንደግፋቸው እየተማጸነ ትግሉን ለመደገፍ የኢትዮጵያ ጉዳይ ነው የምትሉ ሁሉ በዚህ በግል ንትርክ ላይ ያለውን ቦታ ሳሰጡ ሁሉም ያለው ይጽፋል፣ አንዱ ይሳደባል፣ አንዱ ያ ስድቡን ተውትና ቁም ነገሩ ላይ ጊዜያችን እናተኩርና አንድ የወጠነ ስራ ሰርተን ወደ አገራችን የምንግባበትን ጊዜ እናጣል። ይሄ ነው መልእክቴ። ከዚህ በተረፈ ግን እንጃባ አንተ እንጃባ ያኛው እንጃባ ሲል ያኛው እንጃባ ይላል። በዚህ በሰለጠነውና በዲሞክራሲ ሀገር እስካለን ድረስ ማንም ማንም ሊያደርገው አይችልም። ከስድብ ያለፈ ምንም ነገር የለም። ስድብ ደግሞ ማንንም አይጠቅም፣ ማንንም አይጎዳም። ዝም ብሎ ስድብ ሆኖ ይቀራል እና ለሀገራችን ሁላችን በጋራ እንጣር። ወንድሞች እውነቱ የምንናገረው እዚህ ለማንም ለምንም ብለን አይደለም። የግልም ፍላጎትም የለንም። ይህን እንድታውቁ እንፈልጋለን። እግዚአብሔር ይስጥልን ስላዳመጣችሁን አመሰግናለሁ።
በጣም አመሰግናለሁ አቶ ልዑል። አቶ ደምስ ማይክ ያዙ።
እሺ፣ እኔ ትንሽ ረዘም ያለ ጊዜ ከልዑል ሊወስድ እችላለሁ። አንዳንድ ነገሮችን ላነሳ እፈልጋለሁ። በዚህ ሁኔታ ላይ ሊጠየቅ ይገባቸው ነበር ብዬ ያሰብኳቸው ሁኔታዎች አሉ። ምክንያቱም ይመጣሉ ብዬ ጠብቄያቸው የነበረ ሁኔታዎች አሉ። አንደኛ ሁልጊዜ ስለዚህ ጉዳይ ስናነሳ በተለይ የኢትዮጵያ ዘርበኞች ግንባርን በተመለከተ ሲነሳ በውጭ አካባቢ ኮማንዶ መስከረም ሳይነሳ የሚጠቀሰው አይደለም። ይህንን ሁልጊዜ ማስተዋል መቻል አለብን። በሰውነቱ ውስጥ የት አለ? ከፍተኛ መስዋዕትነት ከፍሏል። የትላንት ታጋዮችን የማናከብር ከሆነ ዛሬ የራሳችንን የነገ ክብር መጠበቅ የማንችልበት ሁኔታ አለና ይህንን ላነሳ ያወዳለሁ። ሌላው አርበኛ ድንቤን ላነሳ ያወዳለሁ። አርበኛ ድንቤ ህይወቱን ነፍሱን የሰጠበት ለብዙ አመታት ግንባሩ ላይ መስዋዕትነት የከፈለ ወንድማችን ነው። ከአንዳንድ ሰዎች ተነስተው ግን አንዳንድ በሚያሱ ሰላላ በነበረ አላስፈላጊ የሆነ ነገሮች ሲናገሩ በጣም እንዳዝን ሆኛለሁ። ግን ግንባሩ ሆነ ግንባሩ አካባቢ ያሉ ሰዎች ለግንቤም ለመስከረምም ያላቸውን ፍቅርና ክብር አውቃለሁ። ይህንን እንዲሁ እንዲታወቅ ለማንሳት እወዳለሁ። እና እነዚህ ሰዎች ያደረጉት አስተዋጽኦ ምንጊዜም ቢሆን መነሳት ያለበት ጉዳይ ነው ብዬም አምናለሁ። ይህ የግልነቴ ነው። ሌላ ብቸኛ ድምፅ ሆኖ ላለፉት 10 አመታት በዛ ቦታ ላይ የተመላለሱ አሁንም ቢሆን ብዙ ለመስራት ትብብሩ እንዲኖር አብሮ መስራት እንዲኖር ጥረት የሚያደርጉትን እንጂ አባታችንን አቶ መልኬን ላነሳ እፈልጋለሁ። ይህም አንድ ለዚህ 10 አመት ጊዜ ውስጥ ብዙ የሰሩ ሰው ናቸው እና እነዚህ ግለሰቦች ሳላነሳ ማለፍ አልፈልግም። በተለይ የግንባሩ የፕሬስ መምሪያ ኃላፊ ሆኜ በሰራባቸው ጊዜ ውስጥ የተሰሩ አንዳንድ ነገሮችን ልጠቅስ ፈልጋለሁ። እነዚህ ምንድን ናቸው? እኔ የፕሬስ መምሪያ ኃላፊ ሆንኩት በአሁኑ ሳይሆን ከዛ በፊት ባለው ጊዜ ጀምሮ ነው። የፕሬስ መምሪያ ግንባሩን በሰፊ ለማስተዋወቅ የተለያዩ የቪዲዮ ስራዎችን በመላው ዓለም በተለያዩ ጊዜ እንዲበተን አድርጓል። በተለይ እዚህ ላይ አቶ ስለሺ ጥላሁን ከለንደን እና አቶ ዘግዬ እንዲሁ ከለንደን አድርገውት የነበረውን ሁኔታን ላስታውስ እወዳለሁ። ሌሎች ወንድሞቻችንም እዚሁ ምሰላም ሆኑ የመሳሰሉ ሰዎች እዛ ድረስ ሄደው አንዳንድ ሁኔታዎችን ለመስራት የሞከሩበት ሁኔታ አለ። ይህም ላስመሰግናቸው ይገባል። ይህንንም ማስተዋል ያስፈልጋል። ከእንግዲህ በኋላ ቅድም እንዳልከው ኮረጆ በዚህ ስራ ላይ የኢትዮጵያ የእንግዳ ልጅ ወይም የኢትዮጵያ የቀዳሚ ልጅ የሚባል የለም። ሁሉም በሀገር ጉዳይ ላይ ታገባል እና በእነዚህ ሰዎች የምንሰጣቸውን የላደረጉት አስተዋጽኦ ብዙ ማለመግባባቶች፣ ክርክሮች ቢኖሩ እነዚህም ነገሮች ለሀገራችን ስንል የተደረጉ ነገሮች ናቸው እና በምስጋና ላቀርብ እወዳለሁ። በትፍረት ወደዛ ሄዱ ሰዎች የነበሩ እና ሁለተኛው ግንባሩ ላይ አፍራሽ ዘመቻ አቅደው ይንቀሳቀሱ የነበሩ ግለሰቦችን በማስረጃ ማስደገፍ ከዚያ የተናገሩትንና ከዚህ ሲያሹ የነበሩትን ሁኔታ ህዝብ እንዲያውቀ በመላው ዓለም አሰራጭቷል። የፕሬስ መምሪያው አሁንም ብትፈልጉ በዩቲዩብ ላይ በመመልከት ሁኔታዎችን ማየት ይቻላል። ሶስተኛ ግንባሩ አስመራ ቢሮ ባልነበረው ጊዜ የውጊያ ዜናዎቹን ማውጣት አስቸጋሪ በሆነበት ወቅት ጊዜ ወስዶ የግንባሩ ተዋጊዎችን ገድል በአደባባይ እንዲወጣ ጥረት አድርጓል። አራተኛ ግንባሩ አስመራ ጽሕፈት ቤቱን ሳይከፍት ጀምሮ የግንባሩ የራሱ ድምፅ ስላልነበረው የራሱን ልሳን እንዲያቋቁም ከፍተኛ ጥረት አድርጎ የራዲዮ ስርጭት ልሳን እንዲኖረው አድርጓል። በተለይ እዚህ ላይ ሳይጠቀሱ ሳልጠቅስ የማላልፋቸው ሰዎች ይህን ጉዳይ ከግብ እንዲደርስ ልዩ እና ከፍተኛ ጥረት ካደረጉት ግለሰቦች ውስጥ በተለይ በቀዳሚነት ለንደን የሚገኘውን አቶ ስለሺ ጥላሁንን፣ የኢትዮጵያን ሬዲዮ አዘጋጅ የሆነውን ኤልያስ ክፍልን በጣም በጣም አድርጌ ላመሰግን እወዳለሁ። የአየር ታይም ማግኘት በጣም ቀላል አልነበረም። ይህን ስራ በምንሰራበት ጊዜ ከፍተኛ ጥረት እንዲጎን ለጎን ቆምን። ይህ ስራ ተግባራዊ እንዲሆን ያደረግን ሰዎች እነዚህንም ላመሰግን እወዳለሁ። አቶ ስለሺ የአየር ሰዓቱን ለማስገኘት ያደረገው ጥረት ከፍተኛ ነው፣ ከማናችን ይበልጣል። ፕሮግራሙን ለመጀመር የተሰጠበት ጊዜ አጭር የነበረ በመሆኑ በአስቸኳይ ስቱዲዮ ማቋቋምና ሰዎችን ማሰልጠን ይገባ ስለነበር በሁለት ቀናት ውስጥ ብቻ በተሰጠኝ ትዕዛዝ መሰረት ከዚህ በፊት ለንጋት ሬዲዮ ይጠቀምበት የነበረውን የራዲዮ ስቱዲዮ መቀየር በመውሰድ ግንባሩ ጽሕፈት ቤት ድረስ እንዲጠቀም አድርጊያለሁ። ይህም የፕሬስ ኮሚቴው የሰራው አንድ አብይ ጉዳይ ነው። ስድስተኛ በተሰጠኝ አጭር ጊዜ ውስጥ ከግንባሩ አባላት የጋዜጠኝነት ቀረቤታ የነበራቸውንና ለስራው ይመጥናሉ ብለን ያሰብናቸውን ሰዎች በአፋጣኝ አሰልጥኛለሁ። ሄጄ እዛ ድረስ አሰልጥኛለሁ። ሰባተኛ በመርህ ደረጃ የግንባሩ አላማና ግብ ላይ ያተኮረ የፕሮግራም ዝግጅት ሊሰራ የሚችልበትን መመሪያ በማስቀመጥ እጅግ የሚል የፕሮፓጋንዳ መቀስቀሻ እንዳይሆን አድማጮች እንዳያታ የፕሮግራም ዝግጅቶች ላይ ክህሎት ይኖር ዘንድ መመሪያ አዘጋጅቶ መስጠት እና የመሳሰሉት በአብይነት ሊጠቀሱ የሚችሉ ናቸው። ስምንተኛ አሁንም ከህዝብ ግንኙነት ኃላፊው ከአቶ ስለሺ ጥላሁንና የህዝብ የጉዳይ ኃላፊ ከአቶ ኤልያስ ጋር በመተባበር የኢትዮጵያና ኤርትራ ኮሚኒቲ ግንኙነት መስርቷል። ከሌሎች የኢትዮጵያ ኮሚኒቲዎችም ጋር ኤርትራውያኑ ሊሰሩ የሚችሉበትን መንገድ አመቻችናል፣ እያመቻችንም ነው። ግንኙነቱም እንዲቀጥል ከፍተኛ ጥረት እናደርጋለን። አቶ ስለሺና አቶ ኤልያስ በኤርትራ መንግስት በኩል ስለ ኢትዮጵያ ያለውን ዘበኛ ነው ይሄ ያለውን የመንግስት አቋም ግልጽ እንዲሆን ከፕሬዚደንት ኢሳያስ ጋር የተደረገውን ቃለ መጠይቅ ተግባራዊ እንዲሆን ከውጭ በመሆን የእኛ ኮሚቴ ከውጭ በመሆን አስተባብሯል። ዲፕሎማሲያዊ ተግባራትን አከናውኗል። ቀዳሚ ሁኔታውን ግን አቶ ስለሽማ ቴኒስ ተጫውተውታል። ስለዚህ ይሄ ሊያስመሰግናቸው ይገባል። እና ወንድሞቼ፣ እህቶቼ የተሰሩ ስራዎች ብዙዎች ናቸው። እነዚህ ናቸው ብለን ብቻ ማለት አይቻል። ስለዚህ እነዚህ ሰዎች ሁሉ የእያንዳንዳቸው አስተዋጽኦ በዚህ ግንባር ውስጥ አለ። ሊከበሩ ሊደገፉ ይገባል እና ሊዘረጠጡ ወይም ሊንጓጠጡ አይገባም። እና ይሄንን አንዱ ላስተላልፈው የምፈልገው ነው። ትንሽ ማለት የምፈልገው ሰለሞን ተካልኝ በተመለከተ ብዙ ጊዜ የምነሳለ አንዳንድ ጊዜ ሰዎች ይህም በዚህ በፓልቶክ ላይ የሚያነሷቸው ጥያቄዎች አሉ። አንድ እንዴት ነው ሰለሞን ተካልኝ ከዛ ከአስመራ በነበራችሁበት ጊዜ ከመኝታ ክፍል ውስጥ ሰብሮ የወሰዳቸው እቃዎች አሉ የሚል ነገር እና ያንን ደግሞ ለወያኔ ያስረክባል የሚሉ አባባሎች ሲባል የሰማሁት ሁኔታ አለ እና እዚህ ላይ አንድ ነገር ማለት ይፈልጋሉ። ሰለሞን ተካልኝ ያው ከምናበት ቦታ ላይ ሁለት ሲዲዎችን ይወስዳል። ሁለቱ ሲዲዎች አንዱ እዚህ የአሜሪካ ነገር ቤተሰቦችን አንስቼ እዛ ለትንሽ ለአምስት ለስድስት ሳምንታት ቆይ ስለነበር ከሁለት ወር ቆይ ስለነበር ቤተሰቦችን አንስቼ ወሰድኩበትን ሲዲ እና ሌላ ደግሞ የኢትዮጵያ ስደተኞች በተለይ የኢትዮጵያ ስደተኞች የነበሩበትን አካባቢ በሩቅ ባትሪ የታጠረ ቦታ ያነሳበት የሶስት የአራት ደቂቃ ሁኔታዎች አሉ ነው። እኔም በተለይ ሰለሞን እንቅስቃሴ እዛ አይመቸኝ ስለነበራል። ከዚያም በፊት በካሜራ በተመለከተ ሁኔታ የሰራቸው ነገሮች ስለነበሩ እነዛን ነገሮች እንደዚህ አይነት ነገር ሊያደርግ እንደሚችል ምናልባት ከቦርሳ እንዳገኝበት ሁኔታ እንዲያደርግ ይችላል በሚል ሆቴል ውስጥ የነበረው ቁም ሳጥን ላይ አስቀምጨው ስለነበር ሊያገኛቸው አልቻለም። ምንም ከን የወሰደው ነገር የለም እና ይህንን እንደው እንደ ግንዛቤ እንዲኖር ማለት ነው። በተረፈ ግን እንግዲህ በዛሬው ለክንድባ መንዶች ከመሰሉ በፊት ወይ አሜሪካ ከአሳ ይህን የለምና ወንድ ልጅ በወንድ ልጅ ፍቅር ከማበዱ በፊት ኤርትራ ውስጥ የያዝኩለት የምጽዋ ጉዞ የአስመራ ኤርፖርትና የዶክተሩ ጋዋን ወታደራዊ ዩኒፎርምና ልብስ ሰፊዎቹ ኦዲኮሎኒና ሆቴል አንቃፊዋ ሰለሞንና የራት ግብዣዎቹ ሰለሞን የገመድ ወንበሯና ቡሿ የሙሴ ሀርባል መድኃኒትና የሰለሞን አንገት ተዋጊዎቹና የጋብቻ ቀለበት የተሰኙ ትኩስ ወጎችን በቅርቡ እንደማቀርብላችሁ ቃል እገባላችኋለሁ። በመጨረሻ ነገ ለማለት የምፈልገው ነገር ቢኖር ወደድንም ጠላንም የኢትዮጵያ ሕዝብ ለዲሞክራሲና ለፍትህ የሚያደርገው ትግል ይቀጥላል። እኔም በግሌም ሆነ በተለያዩ የአውሮፓና የሰሜን አሜሪካ ሀገሮች የሚገኙ የኢህአግ የድጋፍ ኮሚቴ ቻፕተሮች አባላት ጥረታችንና የጋራ ትግላችንን አብረን እንቀጥላለን። ከዚህ በፊት በእነዚህ ቻፕተሮች አማካኝነት የተደረጉ ጥረቶች ያመጧቸውን ፍሬዎች በአይናችን አይተናል። ቅድም የተመተንኳቸው ናቸው ማለት ነው። የግንባሩ ተዋጊዎች ያላችሁን ክብር ለእኛም የሰጣችሁን አለሚታ ሳናጓድል የትግል ጉዟችን አብረን እንቀጥላለን። ትራንስፓረንሲ አካውንታብሊቲ እንዲኖር ስንጠይቅ ቆይተናል። በሰሜን አሜሪካ፣ በካናዳ፣ በአውሮፓና የተለያዩ ቻፕተሮች ሲሆን ይህንን ሲጠይቁ ቆይተዋል። ድርጅቱ ትራንስፎርም ማድረግ ይኖርበታል። አስፈላጊ ሆኖ እንዳገኘ ቻፕተሮቹ አንድ ላይ በመሰብሰብ ትራንስፓረንሲና አካውንታብሊቲ እንዲኖር በምናደርገው ጥረት ውስጥ ጉልህ አስተዋጽኦ እንደሚያደርጉ መግለጫቸውን እንደሚያቀርቡ ዝግጆች መሆናቸውን ሳልገልጽላችሁ አላልፍም። የግንባሩ ጠቅላላ ጉባኤ ማለትም ሰራዊቱ የሰጠንን ኃላፊነት ለጠቅላላ ጉባኤ እስከምናስረክብ ድረስ ስራችንን እንቀጥላለን። በማንኛውም የድርጅት ስራ ተሳትፎ አድርጎ የሚያውቅ የበሰለ ግንዛቤ ያለው ሰው ሊረዳ እንደሚችለው ማዕከላዊ ኮሚቴ ለጠቅላላ ጉባኤ ከተመረጠ በኋላ ሊሽር ወይም ሊያስወግድ የሚችለው ለጠቅላላ ጉባኤ ላይ ብቻ ይሆናል። ከዚህ ውጭ የሚደረግ እንቅስቃሴ ሁሉ የድርጅታዊ አሰራር ያልተገነዘቡ ያልገባቸው ይሆናሉ። ግንዛቤ ማጣት ወይም ሀይልነትም ይሆናል። እንደ ለማሰናበት ስ ቢሆን ለማስወገድ ስ ቢሆን በየትኛው መተዳደሪያ ደንብ ለሀገር ሲባል የሚደረጉ ክርክሮች ወይም አለመግባባቶች አንድ ግለሰብ ሌላ አላማ ከጀርባ ይዞ እስካልመጣ ድረስ ለእድገት ፈር ፈንጣቂ እንጂ መሰናክል ሆነ መታየት አይገባቸው። በማንኛውም መስክ ሊሆን የሚቻል ከሆነ አለማያዎች የማይቻል ከሆነ ለጉዳዩ ቀረቤታ ያላቸው አድርጎ ኃላፊነት መስጠት፣ ስልጣንን ደልጌት ማድረግ፣ ከዚያም ተጠያቂነትን ማጎልበት ሌላው የእድገት መሰረት መሆኑን መገንዘብ፣ አለበለዚያ ስልጣንን ሁሉ በአንድ የተወሰኑ ሰዎች እጅ ለማቆየት መሞከር በመለስና በመንግስቱ ከምን በምን እንደሚሻል ያደርግናል። ዳሩ ምን ያደርጋል? ሌሎች የተለያዩ ድብቅ አላማዎችን ከጀርባ አዝሎ የኢትዮጵያ ስም በመማል ጊዜ እስኪ በርስ አድፍቶ መጠበቅና ለግል ፍላጎትና ዝና ሲባል ዘላቂውን የህዝባችንን ጥቅም የሚጻረሩ ስራዎች መስራት በአሁኑ ጊዜ የማያስጠይቅ ሆኖ የሚታየን ብንኖርም አንደኛ ከራሳችን ህሊና ዳኝነት የማናመልጥ መሆናችንን፣ ሁለተኛ በመሳዊ ልጆቻችን ህይወት ላይ እየፈረድ መሆኑን የዛሬው ትውልድ ያለበትን ሁኔታ ያጠኗል፣ ሶስተኛ ክስረትንና ጫጫታ ብቻ ትርፋችን ሊሆን እንደምንችል በቅርብ ጊዜ የትናንት ታሪካችንን መረዳት መቻልና ማጤኑ ተገቢ ይሆናል። አራተኛ ዘረኝነትን ላለፉት 20 ዓመታት ሀገራችን ምን ማጥ ውስጥ እንደከተታትና ወዴት እንደወሰዳት የስጋት እንደሆነ አገሩን የሚወጡ ዜጋ ሁሉ በየቀኑ የሚከታተለው ጉዳይ ነው። ዘረኝነት በትግሬነት፣ ዘረኝነት በአማራነት፣ ዘረኝነት በጉራጌነት፣ ዘረኝነት በኦሮሞነት ከመጣ ቋንቋውና ቦታው ሊለዋውጥ ይሆናል እንጂ ያው ዘረኝነት ነው። ስለዚህ ልንዋጋው ይገባል። በጓዳ ተሰብስቦ ከመንደር ልጆች ጋር ዶልቶ በኢትዮጵያ ስም ልማል በወያኔዎች ወይም ወያኔዎች በትልቁ የተጫወቱበት እና ያስበሉት ካርታ ነው እና ያው ዘረኝነት ነው። አምስተኛ ኮራፕሽን በወያኔዎቹ አባባል ሙስና ወይም በኔ አባባል ንቅዘት የውስጥ ደዌ ነው። ለጋራ ግብ ለዲሞክራሲና ለአንድነት መስፍን በሚደረገ ትግል ላይ ስልጣን ላይ የተቀመጡ ሰዎችን አፍ በዶላር እያበሱ ዝም ማሰኘት አሊያም አንድን ዓላማ ወይ ግን ግለሰቦች ወደሚፈልጉት መስመር በማሶር የትግሉን አቅጣጫ መቀልበስ ወንጀለኝነት ነው። የትግሉ ነፍሳቸውን ማግደው አጥንታቸውን አድክተው ስጋዊ ኑሯቸውን ትተው በየበረሃው በሚንተራፍጡት ወንድሞቻችንና እህቶቻችን ሕይወት ላይ መዘበት ነው። የትግሉን አቅጣጫ በወያኔ ላይ ከማድረግ ይልቅ ከአሜሪካና ከአውሮፓ የሚወረወሩ ጨንዳታ ዶላርና ዩሮ ለመቅለብ መራራት ለቀላሪዎቹ ሆነ ለአስቀላቢዎቹ ንቅዘት ነው። እንደዚህ እየተደረገ ስልጣንን ገዝቶ በኒውዮርክ ወይም በቨርጂኒያ የአበሻ ሰፈር ሊቀመንበር ጸሐፊ እየተባለ ለመታየት የሚደረግ ጥረት አጸያፊ ነው፣ ንቅዘት ነው። ብርቱካን ሚደቅሳ ወይም ብርሃኑ ነጋ አሊያም በባንግሌቶ መለኪያቸው ሊሆን የሚገባው አስተሳሰባቸውና ኢትዮጵያዊነታቸው እንጂ ደማቸው ከሆነ ያው ዘረኝነት ነው። በእኛ በኩል ትግላችን እንደሚቀጥል እንደገና ላረጋግጥላችሁ እወዳለሁ። ለሀገራችን ኢትዮጵያ ዛሬ መፍትሄ ይሆናል ብለን የምናስበው ከየአቅጣጫውም እንደሚታየው ወይም እንደሚስተዋለው የተለያዩ የፖለቲካ መልክ የሚከተሉ ድርጅቶች የሚያግባባቸውን ጉዳዮች ብቻ በማንሳት የሚለያያቸውን በማቆየት መፍትሄ መሻት ጥረታቸውን በቀናት ሳይሆን በወራት ውይይት እየተደረገባቸው እንዲቀጥሉ ማድረግ ነው። ሀገር አቀፋዊ የፖለቲካ ውይይቶች ማድረግ የሚያስችሉ እቅዶች ነድፈናል። በቅርቡም ተግባራዊ እንዲሆኑ እየተሰራባቸው ያሉ ሁኔታዎች አሉ። ከአጎራባች ሀገሮች ህዝቦች ጋር እስካሁን ያጎለበትናቸው የጋራ መድረኮችን በማስፋት ለቀጠናውና ለአካባቢ ዘላቂ መፍትሄ ማምጣት የሚያስችሉ ተግባራት እያከናወንን እንገናኛለን። ዝርዝር ውስጥ አልገባም። በቅርቡ ውጤታቸውን እንድትመለከቱ እናደርጋለን። በእኔ በኩል ጨርሻለሁ የምለው ይህንን ነው። እግዚአብሔር ከኛ ጋር ይሁን። ይህን ድምፅ ሰጥታችሁ ሀሳባችንን ለመስማት ዝግጁ ለነበራችሁ ሁሉ ከፍተኛ ምስጋና ያቀርባለሁ። እግዚአብሔር ይስጥልኝ።
ኦኬ፣ አቶ ደምስ በጣም በጣም አመሰግናለሁ። እንግዲህ ሰፋ ባለ ሁኔታ ላይ ቅድም ብዙዎቹን ጥያቄዎች ቆርጬ የተውኳቸው ለምንድን ነው ሌላ ጊዜ ይሄንኑ የኢፒፒኤፍን የፕሬስ ጉዳይ፣ የራዲዮ ጉዳይ የመሳሰሉትን በሚመለከት ለብቻ እንግዳ አድርጌ ለመጋበዝ ነበረ፣ በዛ ጊዜ ያነሳቸዋለሁ ብዬ ነበር። ዛሬ እንግዲህ እግረ መንገድህ እንዳሳቸዋል በጣም ጥሩ ነው፣ በጣም ጥሩ ነው። እንግዲህ ለታዳሚዎችን ከመሰናበቴ በፊት አንድ ነገር በግልጽ ላስቀምጥ እፈልጋለሁ። አዳዲስ የሆኑ ትሬንዶች በዚህ በፓልቶክ ውስጥ እያየን ነው። መበረታታት ያለባቸው ነገሮች ናቸው። ሁል ጊዜ ፓልቶክ በጣም አፍራሽ በሆነ መልኩ ሰውን መዘርጠጫ፣ መሳደቢያ፣ ማዋረጃ ብቻ እየሆነ ነው። እስከ ዛሬ ድረስ እያየን ነው የመጣ ነው። የምንሰማቸውን ነገሮች እየተከታተላችሁልኝ እንድመጡ እፈልጋለሁ። በሀሳብ የፈለገውን ያህል ቢለያዩ፣ በአሰራር የፈለገውን ያህል ቢጣሉ፣ በትግሉ ዓለም ውስጥ የነበሩ ጓዶች እየተመሰጋገኑ ያጠፋውን ማን ነው ስሙ ያለማውን ሪኮግናይዝ እየደረገ የመምጣት ባህል መዳበር አለበት ነው። በአማርኛችን አንድ ተረት አለ። የፊት ጓድህን በምንቀበርከው በሻሽ የኋለኛው እንዳሸሽ የሚባል ነገር አለ። ይሄ ነገር መለመድ ያለበት ጥሩ ባህላችን ነው። ለዚህ ነው ባለፈውም ለብዙ ጊዜ አክቹዋሊ ለረጅም ጊዜ ሳፈላለቅ ቆይቼ አቶ ማን ነው ስሙ ጀነራል መስከረምን በእነሱ ያው ጀነራል ስለተባለ እኔ ለምን ጀነራል አልክ እየተባልክ ብዙ ሰዎች ሲወቅሱኛ ያለው እኔ ግን ምንም ስሜት አይሰጠኝም። ኤኒዌይ ላቀርብ የፈለግኩት በዛ ምክንያት ነው። ዘ አዘር ሳይድ ኦፍ ዘ ስቶሪ እንደሚለው ፈረንጅ፣ ሌላውም የራሱን እይታ አመለካከት ሊናገር መብት አለው። አራት ነጥብ መብት አለው። አታሰማ፣ ይሄንን አታምጣ ሊባል አይቻልም። በምንም አይነት ደረጃ ላይ በጸረ ወያኔነት አንድ ግንባር ያለ ሰው የሱን አስተታማ እኔን ብቻ ሰማ የሚባል ነገር ዶሚኔት ሊያረጋን አይቻልም በምንም አይነት ደረጃ። ይሄንን ከአምሯችሁ እንድታወጡ ፈልጋለሁ። በዚህ ሁኔታ ላይ ያላችሁ በዚህ አጋጣሚ እኔም አቶ ደምስ እንዳለው በተለያዩ ግዚያቶች ማቃቸው የኢፒፒኤፍ አካባቢ ላይ ያሉ ሰዎች በጣም ጥቂቶች ናቸው፣ በጣት የሚቆጠሩ ሰዎች ናቸው። እና አቶ ኤልያስ ክፍሌን እና አቶ ስለሽን እና አቶ መልኬን እና አቶ ደምስን እና ወንድማችን ሰላሙኑ ነው። ዛሬ ሰላሙኑ ከዛ አካባቢ ቢርቅ የፈለገውን ነገር አቋም ይውሰድ መከበር አለበት። ከኛ በተሻለ መንገድ ቢያንስ ቢያንስ ያቅሙን ጥሯል። በቃ ይሄ ነው፣ ይሄን መወሰድ አለብን እንጂ ጭንቅላት እየመታን እየገደን የምንሄድበትን ታሪክ ላንዴም ለሁሌም ማቆም አለብን። ወገኖቼ ወደድንም አልወደድንም ሌላ ጥያቄ ነው። ሰላሙኑን በቁመቱ በመልኩ በጎሳው በምኑ የምትወደው የምትጠራው የራስ ጉዳይ ነው፣ ግን ባደረገው ነገር ከኔ ይሻላል ብለህ ማሰብ መቻል አለብን። ዛስ ኦል አመለካከቱን አልጋራም ብለህ መሞገት የሰለጠነ ሰው አመለካከት ነው። ከዚህ በስተቀረ ግን ልቅበር ማለት አስፈልጊ አይደለም። መስከረም አታላይም የማየው እንደዛ ነው። እኔና እናንተ በዛ ጊዜው እሱ ጠመንጃ ታጥቆ ከወያኔ ጋር ሲጋደል ምን ያደረግን ነበር ብለን ራሳችን ጠይቅ። ዛስ ኦል የሰው ልጅ እንደዛ ነው። በስተቀር እኔ መስከረም አታላይ ጥቁር ይሁን ቀይ ጠይም ይሁን ምን አላቆም። ከነዚህ ኃይሎች ውስጥ በመልክ ያየሁት አቶ መልኬን ብቻና አቶ ስለሽን ብቻ ነው። በአጋጣሚ ስዊድን አገር የስፖርት በዓል በነበረበት ጊዜ ዛስኦል በዛ ደረጃ ተረዱልኝ ጓዶቼ ወገኖቼ። እና ያልሆነ ነገር እየተነሳ መቃብር አንቆፍር። ተስፋዬ እንትን ይድረስ ለባለ ታሪኩን የጻፈውን ተስፋዬ መኮንን የጻፈው ጋር አንድ በጣም በጣም ሁል ጊዜ አእምሮ የሚነካኝ ነገር አለ። በደርግ ጊዜ በነበረው ስርዓቱን ለመታገል አብረን ለመቆም ያቃተን የኢትዮጵያ ልጆች በመቃብር ውስጥ አብረን ተገናኘን የሚለው ነገር አለ። ሞሮር ሌስ እንደዚህ ነው አመለካከቱ። ያ ነገር አሁን ሊደገም አስፈላጊ አይደለም በምንም አይነት ደረጃ ላይ። ራሱን ነጻ ማውጣት አለብን። ራሳችንን ነጻ ማውጣት አለብን። ከፍርሃት እኔ እንደዚህ ባላለው ተብሎ አይደለም፣ ከሚወርደው ዶፍ ውስጥ ገብተን መበስበስ አለብን። ኢትዮጵያን የምንወድ ኃይሎች መበስበስ መቻል አለብን። ያንን ካላደረግን ሜዳውን ለአድርባዎችና ለአስመሳዎች ትተን ዘላለም ባርነት ሆኖ እያለቀስክ ነው የምትኖረው። እና ለዛ ወኔ ልቢቱ ይላል ጥላሁን፣ ልቢቱ እንድትኖረን ያስፈልጋል። ሀቅ ጀንበር ነገ ነው የሚፈርደው፣ ዛሬ አይደለም። ዛሬ ሁሉም ማይክ የያዘ ሁሉ ጀግና ነው፣ ያ አይደለም። እውነተኛው ነገር የሚያሳየን መልካችን፣ ማንኛችንም መልካችን የሚያሳየን የነገዋ ፀሐይ ነች። የሚያፍሩ ያፈረፍራሉ፣ ያፍራሉ። የሚያቀረቅሩ እዛ ጊዜ ያቀረቅራሉ። በተረፈ ግን በዚሁ አጋጣሚ በመጨረሻም ላይ በዚሁ በኢፒፒኤፍ ዙሪያ ላይ ያወቅኳቸው እናቶ አሉል፣ እናቶ አሰፋ፣ እናቶ መስከረም አታላይን ሌሎቻችሁንም አላስታውስም እና ሁላችሁንም እግዚአብሔር ይስጥልኝ ነው የምለው። ትግሉ አላለቀም። የተጀመረውን ትግል ዳር ማድረስ አለባችሁ። ለወያኔን በወያኔ ላይ ለመተኮስ ቆርጣችሁ እንደተነሳችሁ ያላችሁን ወኔ ከወንድሞቻችሁ ጋር ያለውን ችግር ለማስወገድ ቆርጣችሁ መነሳት አለባችሁ። በየቦታው እየተገፋችሁ ወጥታችሁ ትግሉን አሳልፋችሁ ለወያኔ ተንበርካኪ ሆነን መኖር የለብንም። ሌሎችም ኢትዮጵያውያን ትልልቆች በተለይ በዲፕሎማሲው መስክ በወታደራዊ መስክ እንደዚሁ ያላችሁ ሰዎች ፕሊስ በዚህ ማዕከል ላይ በገላጋይነት ገብታችሁ ማድረግ የምትሉትን ነገር ብታረጉ በጣም ደስ ይለኛል፣ በጣም ደስ ይለኛል። ለአርበኛው እንደርስለት የኢትዮጵያ ሕዝብ ጥሪ ነው፣ ጩኸታችን ነው፣ ይሄ ነው። ሁል ጊዜ ከአፍራሽነት ወጥተን ገንቢ ወደሆነ ሁኔታ ላይ መረማመድ አለብን። በተረፈ የኢትዮጵያ አምላክ ኢትዮጵያን ያነሳታል። በእርግጥ ነው የምላችሁ አጥፊ የሆኑ ኃይሎች ኢትዮጵያ እናጠፋለን ብለው የሚነሱ ኃይሎች በሙሉ በራሳቸው ይጠፋሉ። ከእንግዲህ ወዲህ ለውይይት በሩን ክፍት አደርጋለሁ። አቶ ልዑልንና አቶ ደምስን በድጋሚ በጣም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ጉዳችን አላለቀም፣ ችግራችን አላለቀም፣ ግን እንወጠዋለን። የስ ዊካም ብለን እንነሳ። እግዚአብሔር ይስጥልን። አመሰግናለሁ።